የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንደምን አደራችሁ አድማጮቻችን። በመከታተል ላይ ያላችሁት የኢትዮጵያ ሬዲዮ ፕሮግራማችን ነው። በዛሬው ዕለት የተለያዩ ፕሮግራሞችን ይዘናላችሁ ቀርበናል። በዛሬው ዕለት እንደሚታወቀው የኢትዮጵያን ድል ሆኗልና ይሄን በተመለከተ የተለያዩ ጉዳዮች ላይ አንስተን እንወያያለን። በስቱዲዮአችን ውስጥ ዮናስ፣ እስክንድር፣ እኔም ተመስገን እመርሶ ሆነን ፕሮግራሙን እናካሄዳለን። አብራችሁን ቆዩ። በዛሬው ፕሮግራማችን ላይ የእናንተው ድል ስለሆነ እናንተም እንደምትሳተፉበት እናስባለንና አብራችሁ እንድትቆዩ እንጋብዛለን። በቀጣይ እስክንድር ይዞልን የሚቀርበው በየሳምንቱ የምናቀርበው መግቢያችን ይዘን ቀርበናል። እንከታተላለን።
እንደምን አረፈዳችሁ ውድ አድማጮቻችን። ይህ ስቶኮልም ስቱዲዮ የሚገኘው ሁሉም በየሳምንቱ እሁድ በኢትዮጵያ አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚቀርበው የአማርኛ ሬዲዮ ጣቢያ ነው። እንደሚታወቀው በሶስት ምዕራፍ ተከፍሎ ሲካሄድ የነበረው የሕግ የበላይነትን የማስከበር ዘመቻ ኦፕሬሽን በኢትዮጵያ የፌደራሉ መከላከያ ሰራዊትና በአማራ ልዩ ኃይልና ሚሊሻ በተቀናጀና ብልሃት በተመላው የጦር ስልትና አመራር የጁንታው ስብስብ የተከማቸበትን የመቀሌን ከተማ መቆጣጠር ተችሏል። ከዚህም በመቀጠል በዚህ ጦርነት ህይወታቸውን ያጡት ንጹሃን ዜጎችና የኢትዮጵያን መከላከያ ሰራዊት የአማራን ልዩ ኃይልና ሚሊሻ ለሀገራቸው ሰላምና መረጋጋት የከፈሉትን መስዋዕትነት ታሪክ ሲዘክረው ይኖራል። በዚህ ጦርነት እኛ ኢትዮጵያውያን ለብዙ ዘመናት ስናልመውና ስንታገልለት የነበረው ልማታችንን አደናቅፏል። ከምንም በላይ ተተኪነት የሌለውን በብዙ ሺህ የሚቆጠሩ ንጹሃን ዜጎቻችንን ህይወት ቀጥፏል። ከመኖሪያ ቀያቸውም ተፈናቅለዋል፣ ተሰደዋል። ብዙ ህጻናቶች ወላጅ አልባ ሆነዋል። ከፍተኛ የሆነ የሀገር ሀብትና መሰረተ ልማት ወድሟል። ነጻ ከሆነ የውጪ መገናኛ ትክክለኛ መረጃ ማግኘት ባይቻልም ሁላችንም እንደምናውቀው ከጦርነት የሚገኝ ምንም አይነት ትርፍ የለም። ውድ ኢትዮጵያውያን፣ ከእንግዲህ የብሔር ፖለቲካ ውጤቱን ካለፉት 30 ዓመታት ብዙ ተምረንበታል። የብዙ ሺህ ንጹሃን ኢትዮጵያውያን ዜጎች ህይወትን የቀጠፈ መሆኑን በግልጽ የሚታወቅ ነው። ይህ ጦርነትም የብሔር ፖለቲካ የተግባር ውጤት ነው። ለዚህም ህገ መንግስት ወይም ህገ አራዊቱ ከፍተኛ አስተዋጽኦ እንዳደረገ ይታወቃል። በይበልጥ በተለያዩ ክልል በኦሮሚያ፣ በቤንሻንጉል፣ በጉራ ፈርዳ፣ በአካርዳይ፣ በወልቃይትና በሁመራ የተደረጉት እንደ አብነት መጥቀስ ይቻላል። በሌሎችም ኢትዮጵያውያን ላይ አሰቃቂ ጭፍጨፋና ኢሰብአዊ ድርጊቶች ተፈጽሟል። የዚህ ሁሉ መንስኤው የብሔር ፖለቲካና ህገ መንግስት ራሱ መሆኑን አጠያያቂ አይደለም። ይህን የብሔር ፖለቲካ ዜጎችን በማጫረስ የአምባገነኖችን ህይወት ከማራዘም ያለፈ ለሀገር እድገት ጠንቅ መሆኑ አሁን ያለንበት ተጨባጭ ሁኔታ ማሳያ ነው። ከእንግዲህ ኢትዮጵያውያን እጅ ለእጅ ተያይዘን በሀገራችን ለብዙ ዓመታት የታገልነት የታሰሩለት የሞቱለትና የሞቱለት የሰው ልጆች መብት መከበር የዲሞክራሲ መብትና በአጠቃላይ ለህግና ለፍትህ የበላይነት በተግባር ስራ ላይ እንዲውል ጎን ለጎን ህዝቡንም የማረጋጋትና ዜጎችን መልሶ ወደ ማቋቋሙ ባጠቃላይ ትኩረታችንን ወደ ልማት እንድናደርግ ያለምንም ልዩነት ባንድነት እንድንቆም እናሳስባለን። ውድ አድማጮቻችን ወደ ዕለቱ ፕሮግራማችን በሚቀጥለው ሙዚቃ ጀባንላችኋለን። አስተያየት ካላችሁ ያስተያየት ሰዓት ለሚኖረን በሬዲዮ ስልክ ቁጥር 0819100 ላይ ይደውሉልን። እናመሰግናለን። ወደሚቀጥለው ፕሮግራማችን እንሄዳለን። እንግዲህ በወቅታዊ ሁኔታ ላይ አንዳንድ ዚ ስቴዲየም ውስጥ የምንገኘው ባልደረቦች ውይይት እናደርጋለን። መጀመሪያ እስቲ ወደ ተመስገን እስቲ በዚህ እንግዲህ የመከላከያ ኢትዮጵያ መከላከያ ሰራዊት መቀሌን ተቆጣጥሯል። በዚህ ላይ ያው አብዛኞቻችን ኢትዮጵያ ህዝብ በመሆኑ በከፍተኛ ደስታ ላይ ይገኛል። እንግዲህ ካሁን ወዲያ ምን ይሆናል? እንዴት ነው ከዚህ የሚያብጭል አንዳንድ ስቲያንተናላን ሐሳብ አስተያየት እስቲ?
እውነት ነው ላይክ እንደ ማንኛውም ኢትዮጵያዊ እንደሚያስበው ሀገሬ ወደ መልካም አከረ እንድትሄድ ከሚያስቡት ውስጥ አንዱ ነኝና ከዚህ በፊት ስጋቴንም ስገልጽ ታስታውሳላችሁ የዚህን ጦርነት እንድምታ በተመለከተ ምን ሊያመጣ ይችላል የሚለውን ፍርሃት በኢንተርናሽናል ሚዲያዎች በእኛም የነበረው ስጋት በቀነሰ መልኩ መጠናቀቁ ከማንም በላይ እኔን ማስደስቶኛል በያስባለሁ። ምክንያቱም የሁላችንም ስጋት ነበር ምንድነው ሊፈጠር የሚችለው ህዝቡ ከመከላከያ ኃይሉ ጋር ሊዋጋ ቢችል እንደዚህ። ምክንያቱም ያንን ነበር የህወሓት ባለስልጣናት ሲያነሳሱት የነበረው። አዎ ኤግዛክትሊ። እና ያ ስጋት ሀገሪቱን ብቻ ሳይሆን ኢትዮጵያን ሀገራችንን ቤታችን ሀገራችን መኖሪያችን ብለምናሰባት ሀገራችን ብቻ ሳይሆን ክልሉንም ሪጅኑን በዛ አካባቢ ያሉትን ሀገሮችንም ጭምር ወዳልሆነ አቅጣጫ ይመራል የሚል ስጋት ስለነበረ ባልተጠበቀ መልኩ በዚህ ሁኔታ መጠናቀቁ ከምንም በላይ በጣም አስደስቶኛል ፐርሰናሊ። ከዚህም በላይ የዓለም አቀፍ ሚዲያዎችን የዓለም አቀፍ ተቋማትን አመለካከት ዲፋይ ያደረገ ነው ይሄ ነገር። ምንድነው የነሱም ስጋት ከኛ በላይ በኢንተርናሽናል ሚዲያዎች ሲገልጹት የነበረው ሀገሪቱ ወዳልሆነ ቀውስ እየገባች ነው የሚለውን ነገር አጉልተው ያሳዩበት ነበር ይሄን ኦፕሬሽን። ነገር ግን ባልተጠበቀ መልኩ በአጭር ጊዜ ውስጥ ነሲንስ መቀሌን ለመያዝ ያደረጉት አከሄድ በአጭር ጊዜ ውስጥ መጠናቀቁ ትልቅ ፎይታ ነው ለኔ የሆነው። ከዚህ ባለፈ እነቱን ለመናገር በገና ያላለቁ የቤት ስራዎች እንዳሉ ይሄ ግልጽ ነው ለማንኛውም ሰው በያስባለሁ። ምክንያቱም አንደኛ የነዚህ የቲፒኤልኤፍ ባለስልጣኖች አለማያዙ አንደኛ ሌላው ስራ ነው። እነዚህን ሰዎች ሚዲያዎች እንደሚሉት ከሆነ ምንድነው መቀሌን ለቀው ወጥተው መሳሪያዎችን
ይዘው ነው ከከተማው።
አዎ ይህ ወደፊት አደጋ ፖዝቭ እንደሚያደርግ ይሄ ግልጽ ነውና የነሱ አለመያዝ ስጋቱን 100% እንዳያጠፋ አድርጎታልና ወደፊትስ ምን ሊሆን ይችላል? በተለይ ደግሞ ትላንትና በኤርትራ የተተኮሰው የዩኤስ ኤምባሲ ሪፖርት ያደረገው 6 የሚሆኑ ሮኬቶች ተተኩሰው ከባባድ የሆኑ ድምጾችን ፈጥሯል የሚል ዜና ሰምተናል ከዛም ጋርና ስቲል ነገሮች ሁሉ አልተጠናቀቁም። ነገር ግን ያለው ባለው ሁኔታ በህዝቡና በመከላከያ ሰራዊቱ ላይ የነበረው መተባበር እውነቱን ለመናገር ብዙ ጥፋቶችን ያስቀረ ነው ብዬ አምናለሁ። እና በጣም ደስተኛ ነኝ ባለው ነገር ልክ ቤተሰቦች የሀገር ህዝብ ጭንቅ ላይ ሆኖ በነበረበት ሰዓት እንደዚህ አይነት ነገር ዜና ስታይ ማይደሰት ካለ የድብቅ አጀንዳ ሊኖረው ይችላል ብዬ ነው ማስበው። ያ ሀገሩ ሰላም የማይመለከተው ሰው ሊሆን ይችላል ብዬ አስባለሁ። እንዳልኩት በቀጣይ ብዙ ምስራዎች አሉብን። እነሱን ቆየት ብለን ዲስከስ እናደርጋቸው ይሆናል።
እሺ በጣም አመሰግናለሁ ተመስገን። እስቲ ዮናስ በዚህ ላይ ይቅርታ ተጨማሪ ምን ነገር?
እሺ አመሰግናለሁ ይሰማል። ኦኬ እኔ እንግዲህ ከዚህ ጉዳይ ላይ ተጨማሪ ማድረገው ነገር እንግዲህ ከዚህ ፊትም በጦርነቱ በተካሄደበት በተወሰነ ቀናት እዚህም በስቱዲዮ የታደረገ ነበር እንደዚህ አንዳንድ ሀሳቦችን አንስተን ነበር። ጦርነት በተለይ የመጨረሻ አማራጭ ሲሆን ነው እንጂ እንደብቸኛ እንደመጀመሪያ አማራጭ አድርገን መጠቀም የለብንም ብዬ በግሌም እንዲሁ ሀሳቦች ስለጨነ ነበር። በተለይ የኢትዮጵያ መከላከያ ሰራዊትም ቢሆን በተለይ የትግራይ ልዩ ኃይልም ቢሆን ወንድማማቾች ናቸው። ነገር ግን የስግብግቡ ጅንታ በፈጠረው ተንኮልና ሴራ ወደ ግጭቱ ተገብቷል። የኛው ግጭት ከተገባ በኋላም ለሶስተኛ ዙር በተደረገው ኦፕሬሽን አዲስ ስም ያገኘው
ሶስተኛ ዙር ምዕራፍ 3 ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3ኛው ላይ
ሶስተኛ ዙር በተደረገው ኦፕሬሽን አዲስ ስም ያገኘው የቲፒኤልኤፍ የስግብግቡ ጅንታ የገባተ ምርት ፍጻሜውን አግኝቷል። ምናልባት ከዚህ በኋላ ኢትዮጵያ ውስጥ ለሚፈጠሩ የብሔር መሰረት ተደርጎ ስንክሳሮች በግዚደት ይቀንሳሉ ይመጣልኝ። አንተም እንደመግቢያ እንዳነሳው በተለይ ላለፉት 27 ዓመታት ብሔር መሰረቱ ጥቃቶች የብሔር ፖለቲካ አስተሳሰቦች ከህገ መንግስቱ የሚቀዳ በተለይ በደቡብ በጉራ ፈርዳ በጉሊሱ በቤንሻንጉል ጉምዝ በተለይ ዞኖች ላይ ተፈጸሙ ጥቃቶች አሉ። ዘርና ሃይማኖትን ብሔር መሰረቱ ጥቃቶች ምናልባት እነዚህ የሚቀዱት ከህገ መንግስቱ ነው። በጊዜ ሂደት ላይ ትልቁ ስንክሳር ከኢትዮጵያ ቢጠፋም ግን አሁንም ኢትዮጵያ እንደ ኢትዮጵያነት እንዳትቀጥል የሚያደርገን አንድ የማያግባባን ህገ መንግስት አለ፣ ብዙዎችን የማያግባባና በጊዜ ሂደት እሱ ነገር ላይም መሰራት ያለበት ይመስለኛል። እና አሁን ባለው ነገር እንግዲህ የተወሰነ ምርምጃም ተገቢ ነበር። እንደሰማነውም የመከላከያ ሰራዊት መቀሌን ተቆጣጥሮ ከዛ በኋላ የሚቀጥለው ምርምጃም የፌደራል ፖሊስቱ በእስር ትእዛዝ ሲወጣላቸውን ግለሰቦች አድኖ የሚያዝ ነውና በጊዜ ሂደት እነዚህ ከተያዙ ምን ያው ነገር ይሆናል።
በጣም አመሰግናለሁ ዮናስ። መርሶ እንደው በዚህ ላይ ምን አስተያየት አለ? ስጋት እንዴት ነው ይኖራሉ? መከላከያ ሰራዊታችን መቀሌን ተቆጣጥሯል። በዚህ ላይ እስቲ አንተን።
ያው እኔም እንግዲህ እንደውላችሁ ሰሞኑን የጦርነት ጀምሮ አንተኛው ማለት ይቻላል በየሰዓቱ ሰበር ዜና ምን እየሰማን እንግዲህ ይሄ ሊሆን ይችላል። እንግዲህ ከዚህ በፊት በ 27 አመት ሙሉ ያየነውን ስቃይ እናያለን። እንግዲህ በህዝባችን ላይ የሚደረሰውና እንደኝ ምን ያህል በአገሪቱ ላይ ምን ያህል ግፍ እንደሰሩትና ስለዚህ ያንን በማድረግ ሁላችንም የሀገራችን ጉዳይ አሳሳቢ ደረጃ ላይ ነው። እነሱ የመረዙት መርዝ ነው እስካሁን ለዚህ ያበቃ ነው ለዘረት እና ስለዚህ እነዚህ ዋና እንትኖቹ
ዋና ቀንደኛ መሪዎቹ
እስኪያዙልን ድረስ ነበረ እንትናል። እና ይሄ ደግሞ በጣም እንደ ትናንትና በህይወት የተደስ ይቻላል ማለት ይችላለን። ከወትሮም የተለየ ደስታ ነበር የተሰማ ከአንድ ሰሞኑን ልክ እንዳማጠች
ሁሉም በጉጉት ሲጠብቀው የኢትዮጵያ ህዝብ ከቀን ወደ ቀን ጦርነቱም ተራዘመ አጠረ መቼ ያልቃል ነበር። በጣም
እና በጣም እንትን ነው ያው ነገሩ ያው የሰይወት ያለ
ያልፋል
ግን እንደ ሰላማዊ ሳይሞት ነው ያለው
ማለት የተጠበቀውን ያለ ሰብአዊ ልቀት ንብረቶች ሀገር ታሪካዊ ቦታዎች ሳይወድሙ ማለት ነው።
ዞጪ ወያኔ ደጋፊዎች እንደ በዚህ በሶሻል ሚዲያው ምናምን ስናያቸው በቃ ትግራይ ህዝብ እየሞተ ነው እንትን ያለ ነው ምናምን እየተባለ በጣም ኤክስትሪምሊ ያጋነኑ ነበር የነበረው። ግን የመከላከያ ሰራዊታችን ደግሞ ያንን በማጤን ነበረ ሁሉን ነገር በተጠንቀቅ እንደውም ጭራሽ ከህዝቡ ከትግራይ ህዝብ አቀባበል እየተደረገላችሁ ነው ምን ያህል እነሱም ታመቀው እንደነበረና አሁን ጠቅላላ የኢትዮጵያ ህዝብ ብቻ የትግራይ ህዝብ ኮ ደሞ ከኛ በነጻነት በፊት ደሞ እነሱ ደሞ ስንት አመት ተጨቁኗል። አሁን እነሱ ማለት አሁን የትግራይ እናት
ብዙ ዘመናት
ስለበት ዘመን መጥቷል። ያንን ነው ኢትዮጵያ ሁሉ ነገር እንግዲህ አሁን በዚሁ ከቀጠለ ደሞ የወያኔ መረዘው ከአገሪቱ አስተሙ እናጠራበት ምንድን ፈጠራ ብያምናለሁ። እንግዲህ በሂደት እናየዋለን ሆነ
ስናለሁ። ከዚህ በመቀጠል እንግዲህ የኢትዮጵያ ሬዲዮን ባለፉት 27 ዓመታት ያለ ምንም መሰላቸት ትክክለኛ መረጃንና ሁሉን በማስተላለፍ ወያኔን ዛሬው ሰዓት ላይ መቃብሩ ተቆፍሮ እስኪገባ ድረስ ከፍተኛ ትግልና ከፍተኛ መረጃ ልውውጥ ሲደረግ ቆይቷል። በዚህ ዙሪያ ላይ የሬዲዮኑ አላፊ አህመድ አሊ ወደዚህ በሚዲያ ላይ እንዲገባ እናደርጋለን። በመጀመሪያ መስመር ላይ ሰው አለን መሰለኝ አድማጭ መጀመሪያ ወደዛ እንትን እንበልና ቀጥለን አህመድ እንጋን ንወያይ ያለ ማለት እሱን እናቀርባለን።
ሰላም ተናትልኝ ይስማል
ይቀጥሉ
እሺ እግዚአብሔር ይስጥልኝ አመሰግናለሁ እንደምን አደራችሁ ሁላችሁንም አድማጮችንም እንደዚሁ በማለት የምፈልገው እንኳን ደስ አለን በዛሬው ቀን ለዚህ ለድል ቀን ለደረስንበት መልእክት ላስተላልፍ ነው የደወልኩት 15 ሰዓት ላይ ከኮሚኒቲው ተነስተን ሰርግልቶሪ በመኪና የድል ቀን ለማፍሰር አስበናልና በዚህ እንድትተባበሩና ልትተባበሩ የምትፈልጉ መኪና ያላችሁ ስለማይፈቀድ ከፖሊስ ፍቃድ ስለሌለ በመኪና ሰርግልቶሪ ከሰንደቃ ለማጋራ ይሄንን የድል ቀን ለማክበር አስበናልና ኮንታክት እንድታደርጉኝ ለማሳሰብ ነው የምትፈልጉ የምትችሉ 15 ሰዓት ከኮሚኒቲው ተነስተን ሰርግልቶሪ ሰንደቃ ለማና ሙዚቃ ይዘን ሄደን የኢትዮጵያን ድል የተቀዳጀውን በህዋት ላይ የነጻነት ቀን የተበሰረበትን ለማክበር ተነስተናልና እንድትተባበሩን ትብብራችሁን እጠይቃለሁኝ። የምትፈልጉ ሰዎች ደውሉልኝ 070-05-19-758 መቅደስ ወርቆ ነኝ ከስዊድን። አመሰግናለሁ በሰጠኝ ድል።
ወይዘሮ መቅደስ ሰዓቱ ከ15 ሰዓት ላይ
እንትን እንገናኛለን ኮሚኒቲው በር ላይ በመኪና ማለት ነው። ከዛ ተነስተን ሰርግል ቶሪ አንድ ሰዓት ዞረን ሴሌብሬት አድርገን ተመልሰን ኮሚኒቲ መዝጊያ ይሆናል ማለት ነው። መኪና ያላችሁ 2-3 ሰው 4 ሰው መጫን የምትችሉ ለመጫንና እየተደዋወላችሁ ፕሮግራም ያዙ። 15 ሰዓት ኮሚኒቲው በር ላይ
ኮሚኒቲ ማድራስ ማይችሉ ግን 17 ሰዓት ላይ ዛም
ሰርግል ቶሪ መምጣት ይችላሉ። በቀጥታ
እንግዲህ ኢትዮጵያኖች ሰማላችሁ ተቃላማ ይዛችሁ
በተለይ መኪና ያላችሁ እንድትተባበሩን አደራላለሁ። አመሰግናለሁ። ቁጥር ሰጥቻለሁ ደውሉልኝ። አመሰግናለሁ ተጠየቀኝ።
አድማጫችንን እናመሰግናለን። ሌሎቻችሁም ያላችሁን አስተያየት በ0819100 ደውላችሁ ሐሳባችሁን እንድታካፍሉን እንጠይቃለን። ውይይታችን በዚሁ ይቀጥላል። ምናልባት ዮናስ በቀጣይ ያሉት አሁን ይሄ ሴሌብሬሽን አለ ይሄ ደስታ አለ ይሄ እንግዲህ ያው በለቀናት ሊዘልቅ ይችላልና ወደፊት ምን መደረግ አለበት ትላለህ? ላይ ምን መደረግ አለበት ከድሉ በኋላ ምን ይኖራል ብለህ ታስባለህ?
እንግዲህ ቀደም እንደተናገርኩት ነው አሁን የዛሬው ድል ትልቅ ድል ነው ለኢትዮጵያን ለእያንዳንዱ ግለሰብ ለኢትዮጵያን። ላለፉት 27 አመታት የአንድ ብሔር የበላይነት የአንድ ቡድን የበላይነት በተለይ ቲፒኤልኤፍ የበላይነት ነበር። በዚህ የበላይነት አገሪቱን በፍጻሜና በአስፈጻሚነት ሲመራ ነበር። ብዙ ወንጀሎች ተፈጸሙ ነበር። ለምሳሌ የሰባዊ መብት ጥሰቶች በእስር ቤቶች የሚፈጸሙ የሰባዊ መብት ሰው እንደ ሰው ትሪት አይደረግም ነበር። ብዙ ጥሰቶች ነበሩ። የተደራጁ ወንጀሎች የሙስና ወንጀሎች ነበሩ። ብዙ ዘረፋዎችን በተለያዩ ሚዲያ አካላት ቲፒኤልኤፍ ወደ መቀሌ ከሸገ በኋላ ሰምተናል። አሁን ደግሞ በኢትዮጵያ መከላከያ ሰራዊት ላይ ግፍን በመፈጸም ሳቡታጅ በማድረግ ጥቃት ፈጽሞ ወደ ጦርነት ተገብቷልና እንግዲህ አሁን የቲፒኤልኤፍ የጁንታው ቡድን ያው ቀደም እንዳልኩት ግባተ መንግስት ፍጻሜውን አግኝቷል። ቀጣይ የሚሆነው አቅጣጫ ለኔ በግል የሚታየኝ የሚመለሱ ጥያቄዎች አሉ። አንደኛ በክልል የወሰን ጉዳይ ነው። በ1984 ዓመተ ምህረት የወጣው የአስተዳደር ወሰን አለ። በርግጥ የአስተዳደር ወሰኑ በወልቃይትም በራያም ጉዳይ ተወሰደው በቲፒኤልኤፍ የወሰደው መሬትም ከአማራ ክልል ቆርሶ የወሰደው መሬትም ከህጉ ከመውጣቱ በፊት ቢሆንም በወረራ የተያዘ ቢሆንም እነሱን ጥያቄዎች መመለስ የመጀመሪያው ስራ ሊሆን ይችላል። ከዛ በቀጣይ የህግ ምስት ጉዳይ አለ። ብሔር መሰረት ተደርጎ ጥቃቶች ከዚህ በኋላ እንዴት ነው መቀነስ የሚቻሉት? ወደ እያንዳንዱ ግለሰብ ብሔሪ ከሚል ኢትዮጵያዊነት እንዴት ነው ማቀንቀን የሚቻለው የሚለው ቀጣይ የመንግስት ተወይ መሆን ያለው ብልጽግና ትልቅ ኃላፊነት ይመስለኛልና በቀጣይ የምናቸው ነገሮች ይኖራሉ።
መልካም። ምናልባትም ወደዚህ ወይ ተመልሰን እንመጣለን። ነገር ግን በአየር ላይ አደ አህመድ ስለሚኖር እስኪ አህመድ ሄሎ አየር ላይ ነህ እስኪ ያለን አስተያየት ሼር አድርገን።
ሄሎ
ሄሎ አቶ አህመድ አስተያየት መስጠት ይችላሉ?
አስተያየት የድል ቀን አንድ ሰከንድ ጠብቀኝ ላስተካክል።
ኦኬ አንተ እስከምታስተካክል እንግዲህ አንድ ሙዚቃ ትንሽ እናሰማ።
ስለ እንግዲህ ምን ማለት ይቻላል እንዲህ አይነት ኢትዮጵያ ድምጽ ሬዲዮ ሲጀመር ጀምሮ የታገለለት ነቀርሳ ከኢትዮጵያ ጫንቃ ላይ እንዲወርድ መከራውን ያየበት ብዙ የከፈለበት ኢትዮጵያ ህዝብ የተሰቃየበት እኛም እዚህ አውሮፓና አሜሪካ የምንኖር ወገኖች የተሰቃየንበት ትልቁ በሽታችን ለቆናል ማለት ይቻላል። እውነት ለመናገር እዚህ ሀገር ከመጣው ሁለት ጊዜ ከልብ የተደስቻለሁ። የመጀመሪያው ባልጠበቅኩት ሁኔታ ኢትዮጵያን እህቶቼና ወንድሞቼ በጓደኞቼ አስተባባሪነት ባልጠበቅኩት ሁኔታ ትንሽም ብትወል አደረግኳት ስራ አስተዋጽኦ ባልጠበቅኩት ሁኔታ ዝግጅት አድርገው በሰለሞን ሬስቶራንት ኢትዮ ስታር ሲያደርጉልኝ ያልጠበቅኩት ስለነበር እምባዬ መጥቶ ነበረ። አቅርሮ ነበረ አፍሬ እንደምንም ብዬ እምባዬን ተቆጣጠርኩት። አሁን ይሄን ዜና ስሰማ ደግሞ ሌላው ከመጠን በላይ ከመደሰት የተነሳ የ27 ዓመት ልፋታችን ፍሬ ማፍራቱን ማየቴ የደስታ እንባ እንዳነባ አድርጎኛል። ደስታዬ ወደር የለውም። ምን እንደሚባል አላውቅም። አሁን ወደፊት እየገባን ይመጣል ምን ያህል በደል እንደተሰራብን፣ ምን ያህል የኢትዮጵያ ሕዝብ መጫወቻ እንደሆነ፣ ከጣሊያን ፋሽስት የበለጠ በዘር በሃይማኖት ከፋፍለው አገሪቷን ስቃይዋን ያሳዩት የሰው ልጅ እንደ ውሻ በየመንገዱ እየተገደለ እንዲጣል ያደረጉበት፣ ተዘቅዝቆ እንዲሰቀል በአይናችን እንድናይ ያደረጉበት ያስደረጉበት እነዚህ የቲፒኤልኤፍ መሪዎች አሪዮሶች የሰይጣን የሆኑ ፍጥረቶች መሸነፋቸው እኔ ቃላት ውስጥ ያንሱኛል። በዚህ አጋጣሚ ማለት የምፈልገው ምንድነው ለኢትዮጵያኖች ለአድማጮቻችን በአጠቃላይ ለወገኖቻችን በሙሉ እንኳን ደስ ያለን። ተስፋ ሳይቆርጡ ለተነሱበት ዓላማ መታገል ውጤት እንደሚያመጣ አየነው። እውነት ለመናገር ይሄን 27 ዓመት ሙሉ በግሌ እዚህ ሬዲዮ ላይ ስሰራ አንዳንድ ጊዜ ተስፋ እየቆረጥኩ መቼ ነው የሚነጋው መቼ ነው ድካማችን መልስ የሚያገኘው እያልኩ አንዳንዴም ተስፋ የምቆርጥበት ጊዜ ነበር። ግን የሰው ልጅ ተስፋ እስካልቆረጠ ድረስ ተስፋ እስካለው ድረስ ማሸነፍ አይቀርም። ድል አድርገናል፣ አሸንፈናል። ዓላማችን ማለት ነው ዓላማችን የተነሳንበት የወያኔን የከፋፍለህ ግዛ የታገልንበት ውጤት አሳይቷል። አሁን የሚቀረን በጋራ በህብረት ባንድ ላይ ተቻችለን ሰላም፣ የህግ የበላይነት የሚከበርባት ዴሞክራሲ የሰፈነባት ማንም ከማንም የማይበልጥባት ሁሉም በእውቀቱ በጉልበቱ በችሎታው በእኩልነት ደረጃ የሚኖርባት ሰርቶ የሚያድርባት ሀገራችንን በጋራ ሆነን መመስረት ነው። በዚህ አጋጣሚ ለቲፒኤልኤፍ አባል ያልሆ አባልም ቢሆኑ የትግራይ ወንድሞችና እህቶችን ድሉ የጋራችን መሆኑን እንዲገነዘቡት ነው። ይሄ ድል የሁላችንም መሆኑን መዥገር በደማችንን ሲመጤ ነው የኖረው መዥገር ለሁላችንም አደጋ እንደነበረ ተረድተው በጋራ ከኢትዮጵያ ሌሎች ኢትዮጵያን ወንድሞቻቸውና እህቶቻቸው ጋር በጋራ እንዲኖሩ ነው በጋራ እንዲደሰቱ ነው። የሁላችንም ጠላት ነበር ቲፒኤልኤፍ በደም ስላልተረዳ ነው እንጂ እና ይሄ ነው እንግዲህ በአጠቃላይ ማለት የምችለው። ጥያቄ ካላችሁ ወሩሩልኝ።
ለም 27 አመት እንዳንተ ሐሳብ እንደም እንደተደረገው ትግል ይህ አሁን የደረስንበት ምዕራፍ ምን ተስፋ አለው? ለምሳሌ ያለፉት 30 አመት የነበረው በብሔር ተኮረና በቋንቋ ላይ ያተኮረ ፖለቲካ እዚህ ደረጃ ደርሶን ህወሓትን ወደ መቃብር ወርዷል። ከእንግዲህ ወዲያ ይቀርው የአምባገነኖች ሁልጊዜ መጨረሻ ከተደበቁበት ሬሳቸው ወይም በስር ወደ ፍርድ የሚቀርቡበት ጊዜ ነው እጃቸውን ከሰጡ። ግን ከአሁን እንደው ካልሳለፍከው ከ27 አመት ትግል አንጻር አሁን ምን እንዴት ነው ማድረግ ያለብን? ምን ይጠበቃል? ካሁን ይደርስ ኢትዮጵያ የሚፈለቀው ዜጎች ሰላም የሚያገኙበት በነጻነት ከሰሜን ምስራቅ ምዕራብ ደቡብ ሁሉም የሚንቀሳቀሱበት ዲሞክራሲያዊት ኢትዮጵያ ለመገንባት ካሁን ይደርስ ምን ይጠበቃል ትላለ?
ቅድምም ለማለት ሞክሬ ያለው ድላችን ትልቅ ነው። የኢትዮጵያን ድል ትልቅ ነው። መዥገሩን የተጣባንን መዥገር ተገላግለነዋል። ግን
ሙሉ ድል የኢትዮጵያ ህዝብ ሙሉ ድል መሆን የሚችለው የህግ የበላይነት በሀገራችን ሲከበር የሰው ልጅ በሰውነቱ ብቻ በማንነት በሰውነቱ የማን ዘር የማን ልጅ የማን ቋንቋ ተናጋሪ ሳይሆን በኢትዮጵያዊነቱ ብቻ ሰው በመሆኑ ብቻ በዛች ሀገር ሙሉ መብት ኖሮት ያለምንም ፍርሃት ያለምንም ጭንቀት በዲሞክራሲ መብቱ ተከብሮለት በሰላም በነጻ የሚኖርባት ሀገር ለመመስረት ነው። ይሄን ለማድረግ ደግሞ አሁንም ትግል ያስፈልጋል። ትግሉ ሰላማዊ ሆኖ በመነጋገር በመወያየት ሐሳብ ለሐሳብ በመለዋወጥ ያንተ ይሻል የኔ ይሻል እየተባባልን በመነጋገር ዓላማችንን ማለትም ዲሞክራሲን የሰው ልጆች መከበርንና ብልጽግናን ሰላምን ማስፈን እንችላለን። ይሄን ለማድረግ ረጋ ብለን መወያየት መነጋገር መስማማት መቻቻል መልመድ አለብን። ትግላችን ይከተላል። ሰላማዊ ትግል ነው ይከተላል ትግላችን። ያ ትግል ግን ለሰላም ለአንድነት ለህብረት የሚደረግ ትግል ነው። በነገራችን ላይ አንዱ ትልቁ ወደፊት የሚጠብቀን ትግል ይሄንን ቤትም ዓለም የሌለ ህገ መንግስት ቤትም ዓለም የሌለ ህገ መንግስትን አንዲትን ሀገር መበታተን ይቻላል የሚል ህገ መንግስት መለወጥ መቻል አለብን። ይሄን ህገ መንግስት እስካልለወጥን ድረስ ችግራችን አሁንም ማመርቀዙ አይቀርም። ማመርቀዙ እንደገና መፈንዳቱ አይቀርም። ማንም ሰው በዛች ሀገር ላይ የትም የመኖር መብቱ የተጠበቀ መሆን አለበት። ክልል የሚለው ራሱ ቃሉ በጣም አስቀያሚ ቃል ነው። እኔ እስከዛሬ ድረስ ክልል እያልኩ መጠቀም ይከብደኝ ነበር። እንደሚለው ወያኔ የሚለው ክልል እያልኩ ነበር የምጠቀመው። ክልል ለከብት ነው። የሰው ልጅ በክልል መያዝ የለበትም። ሳውዝ አፍሪካ ክልል ነበር በነጮቹ ዘረኛ አገዛዝ ጊዜ። እኛ ሀገር ያመጣው ወያኔ ነው ክልል ብሎ ለአስተዳደር እንዲያመጭ። ድሮ ክፍለ ሀገር ነበር የሚባለው የሀገር ክፍል ማለት ነው። ክልል ግን ከዚህ ክልል አትወጣም። ይሄ የኔ ክልል ነው፣ ከብት ብቻ ነው የሚከለለው። ይሄንን መታገል አለብን በሰላማዊ መንገድ። ሁሉም ኢትዮጵያዊ እስከሆነ ድረስ ሀገሩ ነች። የትም ሰርቶ የትም አፍርቶ የትም በነፃ መኖር ይችላል። ያንን በሰላማዊ መንገድ መለወጥ መቻል አለብን። ይሄ ትግላችን ይከተላል በሰላማዊ መንገድ።
ሰጣን አስተያየት እና መሰግናለን። ያው በዲሞክራሲያዊ መንገድ እንደ ሚዲያም ትክክለኛና አስተማማኝ መረጃ ለህዝባችን በማቅረብ በማንኛውም ሰላማዊ እንትን እንቀጥላለን። እንደ ግለሰብም እንደዛው በግላችንም በጣም እግዚአብሔር ይስጥልኝ አመሰግናለሁ። ሌሎቹ ጥያቄ ካላችሁ ለነሱ አለዛ ወደሚቀጥለው ፕሮግራም እንቀጥላለን። አመሰግናለሁ። እግዚአብሔር ይስጥልኝ።
ሰላም።
እንግዲህ መደም ጨርሷል። እኛ
ምናልባት አህመድ የሰጠው በጣም የሚገርም አስተያየት ነው። እውነቱን ለመናገር በጣም በጣም ጥሩ ፖይንቶችን ነው ያነሳውና እውነቱን እሱ እንዳለው ወደፊት አሁን ዋናውን የቲፒኤልኤፍ መሰሪነቱን አጥፍቶ ያለው መንግስት ወደፊት እየሄደ ነው። ወደፊት በቀጣይነት ምን አይነት አደጋዎች ይኖራሉ የሚለውን ለማየት እንሞክራለን። ወደፊት ቻሌንጆቹ እንደ ወደ ዴሞክራሲያዊ አካሄድ በምንሄድበት ያለውን ቀጣይ ያሉት እንቅፋቶችን ለማየት እንሞክራለን። እንዳለው አቶ አህመድ እንዳለው ከቲፒኤልኤፍ የዘር መከፋፈል የሃይማኖት መከፋፈል የተነሳ እነዛ የዘሩት ዘር አሁንም ባጭር ቀን ባጭር ጊዜ በአመት በሁለት አመት ላይቀጭ የሚችልበት ሁኔታ አለ። ምንድነው ወደፊት በጣም ረጅም ጊዜ በጣም ረጅም ስራ ያስፈልጋል። ቀላል አይደለም። አሁን የቲፒኤልኤፍ አባላቶቹም ቢታሰሩም እንኳ ቢያዙም እንኳ በጣም ዳገት የሚሆን መንገድ ይኖራል። ማሸነፍ ይቻላል፣ እውነት ነው አቶ አህመድ እንዳለው። ነገር ግን በጣም አስቸጋሪ ጊዜ ይኖራል ብለን እናስባለን። ምክንያቱም ይሄ አንዴ ለ30 ለ40 ዓመታት ጸንሶ የነበረው በማንኛውም ህብረተሰብ ውስጥ ጸንሶ የኖረው ይሄ ናሽናሊዝም አመለካከት በአጭር ጊዜ ውስጥ የሚቋረጥ አይደለም። ስለዚህ ይሄ
ሲስተም ነው የቀየሩት። ስለዚህ ያንን ለመቀየር
ለመቀልበስ
በአንድ ሌሊት የሚቀየር
አይደለም የሚሆን አይደለም እና ብዙ ስራ ይጠይቃል። ይሄ የዘረኝነቱ ያየ ነው። አሁን እኮ በአሁኑ አስተዳደር ላይ የቲፒኤልኤፍ ጉዞ ከተገታ በኋላ ተገቶ ነበር honestly እና ከተገታ በኋላም ያየናቸው የዘረኝነት አካሄዶች ከዛ የመነጩ ናቸው። እነሱ የዘሩት ግን እነዚህ ደግሞ እያሳደጉት ያሉት ማለት ነው። ምክንያቱም የአሁን በስልጣን ላይ ያሉ ባለስልጣናት እነሱ ከየት ማላመጡት ከዛ የተወረሰ ነው። ስለዚህ እነዛ በእያንዳንዱ አሁን ያለው የዶክተር አብይ አስተዳደር ትልቁ ቻሌንጅ የሚሆነው ምንድነው? እነዚህን የማጥራት ስራ ነው። የማጥራት ስራ ሊሆን ይችላል። እንደገና ሙስናው ድሮ ከነበረው የከፋ የሆነበት አሁን የሰማናቸው ያየናቸው ነገሮች እነዚህን ሙስና የመዋጋት የድህነት ውጊያው ድህነት አሁን በጦርነቱ ምክንያት የከሰር ነው በቢሊየን የሚቆጠር ዶላሮች ሊሆን ይችላሉና እነዚህን ወደ ነበረው ትራክ ለመመለስ ትልቅ ቻሌንጅ ይኖራል ብዬ አስባለሁ። ከዚህ ባለፈ አንድ ፖይንት ላንሳና የመሬት የባለቤትነት ጥያቄዎችም እነዚህ ደግሞ ሌላ ጥያቄ የሚያነሱ ሌላ ኬዮ ሊፈጥሩ የሚችሉ ነገሮች ናቸው። እነዚህ በብልሃት መፍትሄ ካልተገኘላቸው ከእንደገና ወደ ነበርንበት መመለስ የማንችልበት ምክንያት አንድ ነገር አይኖርም። ግን ብዙ መሰራት ያለባቸው ስራዎች አሉ። ነገር ግን ዋናው ኮር ተብሎ ይሄ ማስተር ማይንድ የሚባለው የቲፒኤልኤፍ ኮሩ ከህብረተሰቡ ጋር ተለያይቶ ህብረተሰቡ የመንግስት በዲፌንስ ፎርስን ደግፎ እዚህ ደረጃ መድረሳችን እንደ ትልቅ እፎይታ ልናየው እንችላለን። ሌላው ቻሌንጅም ነው 43000 የትግራይ ተወላጆች ወደ ሱዳን ይሄዱ አሉና እነሱ እስካልተመለሱ ድረስ የትግራይ ህዝብ
እነሱ መቋቋም
እስካልተቻለ ድረስ ድል አይሆንም። ገብቷል አባባሌ? እነዚህ ነገሮች ብዙ ቻሌንጆች አሉ። ነገር ግን ትልቁ ስራ ምናልባትም ተገባዷል ብዬ ማሰብ ይችላል።
እዚህ ላይ አንድ
አስተያየት እስክልር ከመቀጠል በፊት አድማጮቻችን እኛም እዚሁ ዲስከስ በመናርገበት ሰዓት መደወል እንደምትችሉ ነው። በ0918191000 መደወል ይችላሉ። እስክልር ቀጠል
እዚህ ላይ አንድ ነገር እኔ እንትን ማለት ይህ ጦርነት ያው ተጠቃሏል ማለት ወንበዴዎቹን ዋና ቀንደኞቹን ማያዝ ሂደት ላይ ነን። ነገር ግን በዚህ ሂደት ውስጥ አሁንም የመንግስቱ ከፍተኛ መንግስትን ከጦርነት በላይ ቻሌንጅ አድርገውት የነበሩ እንደምሳሌ ልናነሳቸው የምንችል ተጨባጭ ነገሮች አሉ። መንግስት እያጠራ መሄድ ያለበት አንደኛ በሀገር ውስጥ ያሉ ጽንፈኞች እንደሆነ አይነት እንደገና ደግሞ በኦሮሚያና በቤንሻንጉል ላይ ያሉት ችግሮች ምክንያቱም የሱማሌን ክልል አይተናል ከፍተኛ እንትን ያለው እኔ እንደውም እንደ ግልም እንደ ሚዲያ ምንምለው ራስ ሙስጠፌ ለምን ጥሩ ካስተዳደረና ኢፌክቲቭና ውጤታማ ከሆነ ለምን ክልል ብሔር ምናልባት ሰው ችሎታውና እንትኑ ነው ክሎቱ ችሎታው የማስተዳደር ሰላምን የማምጣት ችሎታው ከሆነ ሙስጠፌ ለምን ሱማሌንና ለምን ኦሮሚያንና ቤንሻንጉል ያስተዳድርም የሚል ጥያቄ ሁሉ ጠይቃለሁ። እሱም እንደነሱ ሰው ነው ከፍተኛ ችግር የነበረባትን ሶማሌን በከፍተኛ ሰላምና ህዝቡ ያለ ስጋት እንዲኖር አድርጓል። አንድ እነዚህ ለማጥራት በይበልጥ በኦሮሚያና ቤንሻንጉል ላይ ብዙ ዜጎች አሁንም ከጦርነቱ በላይ ያለቁ ነው። አሁንም ይሄ መንግስት ከፍተኛ ትኩረት የሚሰጥበት ነው ብዬ ነው። ሁለተኛው ከኢትዮጵያ ውጪ ኢትዮጵያ ከ43 በላይ ቆንስላት 49 በላይ ኤምባሲዎች አሏት። ግን ከፍተኛ የታዋቂ ዓለም ድርጅቶች ትልልቅ ተቋማትና ተጽዕኖ የሚፈጥሩ ሀገሮች ተደናግረዋል። ጦርነት ነው፣ እርስ በርስ ግጭት ነው። ይህም የተከሰተው ችሎታ በሌላቸው እውቀት በሌላቸው በሁለት እግራቸው የቆሙ ከመቶ በላይ የሚሆኑ ኤምባሲዎች ውስጥ የአሜሪካኑ ፍጹም አረጋን የእንግሊዙን መጥራት እንችላለን። ጥቂት በጣት የሚቆጠሩ ስራቸውን ተወጥተዋል። ያለመወጣታቸው ጦርነቱ እንደውም 3 ሳምንት አይወስድም ነበር እነሱ ስራቸውን ቢሰሩ ለመንግስት ሌላ ጫና ጭነውበታል። እንደምናየው አቶ ደርጉ ገዱ አንዳርጋቸው አፍሪካ ሀገራት እየሄዱ የዲፕሎማሲውን ስራ እየሰሩ ነው። ምክትል ጠቅላይ ሚኒስትር ነው፣ ውጭ ጉዳይ ሚኒስትር አሁን ሆኑትም ብራስልስ፣ ሌሎች ሀገር። ይሄ ሁሉ መንግስት አሁን ያጠራ በችሎታ በእውቀት ላይ በችሎታ ሀገራቸውን የሚያስቡ ሰብአዊነት የሚሰማቸው ለሀገራቸው የሚቆረቆሩ ወጣቶችን ከቴክኖሎጂ ከእውቀቱ ጋር ከዓለም ያለው ዓለም አቀፍ ለውጥ ጋር የሚሄዱ አዳዲስ ወጣት ትውልዶችን መተካት አለበት። ውሃትም መቃብር የገባው በዚህ ምክንያት ነው። ምክንያቱም ስልጣን አለቅ ብሎ አምባገነን ከወቅቱ ጋር የሚሄድ ባለመሆኑ መቃብር ሁልጊዜም በብሔር የሚከፋፍል ዜጎችን በክልል ከፋፍሎ ለአምባገነት የሚታገል መጨረሻው ውጤቱ ይሄ ነው ለማለት ነው።
ወደፊትም ይህን ነገር ሊፈጠር ይችላል ከሚል ነው። እንደ ዮናስ እስኪ ምናልባት አንተም ታሳብ ካለ።
እኔ እንግዲህ ተጨማሪ ማድረግ ነገር ያው አሁን የከፋፍለ ግዛ ፖሊሲ ሰዋት ሲመረበት የነበረው ካፍሌ መግዛት የህገ መንግስቱም ፖሊሲ በጊዜ ሂደት ያከተመ አሁን ደግሞ የማክተሚያው ፍጻሜ ላይ ደርሰናል። በተለይ የትናንቱ የመከላከያ ሰራዊት መቀሌን ተቆጣጥሯል። እዛም አሉ የህዋት ባለስልጣናትን ለሚያዝ የሚደረገው ጥረት አለና ያው በጊዜ ሂደት አሁን ያለው የኢትዮጵያ የሀገሪቷ መንግስትም የተለያዩ ነገሮችን ማስተካከል ያለበት ይመስለኛል። ለምሳሌ የህግ የበላይነት ስንል በብዙ ነገር ይገለጻል።
የኔ ምናልባት ይቅርታ ስላቋረጥኩ አድማጭ መስመር ላይ ስላለ ምናልባት ተመልሰን እንወያይበታለን። አድማጭ
ይቀጥሉ። አድማጭ
እሺ፣ ጣና ያስተል
ጣና ያስተል ጣና ያስተል እንዴ
ነው ይሰማል? ሃሎ ይሰማል? ይሰማል?
ይሰማል ይሰማል። ይቀጥሉ።
ኦኬ እሺ። በመጀመሪያ እንግዲህ ለኢትዮጵያ ድምጽ ራዲዮ አዘጋጆች ትልቅ ክብርና ምስጋና አለኝ። እንግዲህ ለረጅም ጊዜ ለ27 ዓመት እንግዲህ በነጻ ጉልበታችሁን ጊዜያችሁን ሰውታችሁ አገልግሎት እየሰጣችሁ ስለተገኛችሁ እንግዲህ ትልቅ ክብርና ምስጋና አለኝ። ቀደም እንደውም ለመናገር ያሰብኩትን አቶ አህመድ በደንብ አርጎ አስቀምጦታል። ግን አሁን ከዚህ እንግዲህ አሁን ሁላችንም እንኳን ደስ አለን በመጀመሪያ። ከዛ በመቀጠል እንግዲህ አሁን ያለው ያየነው እንግዲህ እና የሰማነው ድል ወታደራዊ ድል መሆኑን እንግዲህ መርሳት የለብንም። ወታደራዊ ድል ደግሞ በፖለቲካ መታጀብ አለበት። ያኔ ነው እንግዲህ ትክክለኛውን እንግዲህ የምንፈልገው ለውጥ ማግኘት የምንችለው። በመጀመሪያ በእንደዛ አይነት ከባድ ከበባና ጭፍጨፋ የተደረገበት መከላከያ ከከባባው እንዲወጣ ያደረገው የአማራው ልዩ ኃይልና ሚሊሻ ትልቅ የሆነ ክብር ይገባዋል። እንግዲህ አሁን በቀጣይነት የቤት ሰራው ምንድነው ነው ዋናው። እንግዲህ ቀደም እናንተም ጠቅሳችሁታል፣ ወያኔ ወታደራዊ ኃይል መሸነፉ ብቻ በቂ አይደለም፣ አስተሳሰቡ መሸነፍ አለበት። እንግዲህ የዘረኝነት ፋሽስት የሆነ የናዚ የሆነ አስተሳሰብ ለማሸነፍ በቀጣይነት ላይ እንደውም የሚታየኝ እንደውም በጣም ባጭር ጊዜ ውስጥ ጊዜ ሊሰጠው የማይገባ ነገር ቢኖር በተለይ የኦነግ መራሽ የሆነው በተለይ በኦሮሚያ ክልል የሚካሄደው የዘረኝነት ፖሊሲና አሰራር እሱ እውነቱን ለመናገር ከወያኔ ባላነሰ በከፍተኛ ሁኔታ መመታት የሚገባው ነው። እንግዲህ አንዱ ትልቁ ኢትዮጵያ በነጻነት በፍትህ በዲሞክራሲ ጎዳና እንዳትሄድ ትልቁ ሳንክሳር የሚሆነው እንደውም አሁን በተለይ ከወያኔ መልስ በኦሮሚያ ክልል ያለው የዘረኝነት ጭፍጨፋ፣ የዘረኝነት እርምጃ፣ የዘረኝነት ፖሊሲ ነው እና አንዱ እንደውም ጊዜ ሳይሰጠው መሰራት ያለበት አንዱ ትልቅ ነገር ይሄ ነው የምለው። በግሌ ማስበው ይሄ ነው። ሁላችንም እንግዲህ እንኳን ደስ አለን እንግዲህ ይሄን ሐሳብ ለመስጠት ነው።
እናመሰግናለን አድማጫችን። የተናገሩት ነገር እውነት ነው። ትልቅ የሆነ ወደፊት ልንታገልበት እንደ ኢትዮጵያውያን ልንታገልበት የሚገባ ጉዳይ ነው ብለን እናስባለን እና ወደ ውይይታችን እንቀጥላለን እና ዮናስ፣ ምናልባት ቅድም ስላቋረጥኩ ይቅርታ፣ ምናልባት ከአቆምክበት ልትቀጥል ትችላለህ እና
እሺ። ምንም ችግር የለም። አድማጮቻችን አሁንም የመስመር ስልኮቻችን ላይ በመደወል ሀሳብ አስተያየት መስጠት ትችላላችሁ። እንግዲህ ቅድም እንደተናገርኩት በተለይ አሁን ከፋፍለ ግዛ የምንለው ፖሊሲ በብሔር ላይ የከፋፍለ ግዛ ፖሊሲ አለ፣ ሃይማኖቶች ላይ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመከፋፈል አንደኛው ሲኖዶስ አሜሪካ ነገር፣ አንደኛው ደግሞ በኬንያ በኩል እንደወጡ ነበር ሲነገር የነበረው። የእስልምና እምነት ተከታይ ሙስሊም ማህበረሰብን በመከፋፈል አጠቃላይ በቃ የመከፋፈል ፖሊሲ በጊዜ ሂደት የቀነሰ ባለፉት 2 ዓመታት ላይም ወደ መቀሌ መሽጎ ነበር። አሁን ደግሞ ግብዓተ መሬቱን ፍጻሜውን አግኝቷል። ግን ያው ይሄ ነገር በቀጣይ መቀረፍ ያለባቸው ነገሮች አሉ። በሀገሪቱ አሁን ያለው መንግስት ቢሆን የህግ የበላይነትን ማክበር ወይም ማስፈጸም አለበት። ለምሳሌ የህግ የበላይነት ስንል በብዙ ነገር ይገለጻል። የሙስና ወንጀሎች አሉ፣ የመሬት ወረራ ወንጀሎች አሉ። የሰው በማንነቱ በየትኛው ቦታ ተንቀሳቅሶ በሕገ መንግስቱ የተጠቀሰው ማንም ሰው በየትኛው አካባቢ ሀብት ማፍራት፣ የመንቀሳቀስ፣ የመጓጓዝ መብትና ነጻነት አለው። ምንም ሕገ መንግስቱ ሁሉም ሰው ማያግባባ ቢሆንም ግን አሁን ባለው አገሪቷ የተደረደረችበት ነው ግን እንኳን ብንል እነዛን ችግሮች በተወሰነ መንገድ እነዛን ነገሮች በተወሰነ ችግሮችን አይተናል። አዲስ አበባም ደግሞ የኔ ብቻ የሚል አስተሳሰቦች በተለይ ተረጅነት ስሜቶች ያው እንደዚህ ነገሮች በፊት የነበሩት የህወሓት አመራሮች ውስጥ የነበሩ የአስፈጻሚ አካላት ነው ያሉት። አሁንም ደግሞ ያው ማሊያቸውን ቀየሩ እንጂ በፊት የነበሩትም ናቸውና በርግጥ ሁሉም አሁን በይቅርታ ጠይቀናል ነው በይቅርታ ምዙም ተቀብሏቸው ወደ ስራ መጥተዋል። ግን ቀስ በቀስ ግን በተለይ ባለፉት 27 አመታት እንደውም የተደረገው ሙስና ወንጀል ተቀራራይ በሆነ መንገድ አሁን ሙስናዎች በተደጋጋሚ ያያየን ነው የነበረው። የኮንዶሚኒየሞች ነው ባለፈው 96 ኮንዶሚኒየሞች ተደረሱ አልተወቀኝ ባሉ መረጃዎች ሰምተናልና አሁን ያለው መንግስት ምንም ሳይጠይቅ በተለይ የህግ የበላይነትን ማስፈጸም መቻል አለበት። ሁሉም ደግሞ የማያግባባ አብዛኛው ኢትዮጵያዊ የማያግባባ የህግ መንግስት ጉዳይ አለ። እነሱንም በወደር ተግባባ ደረጃ የሚቀየርበትን መንገድ ወይ የሚስተካከልበትን መንገድ መፍጠር መቻል አለበት። ቀጣይ እንግዲህ ስንክሳሮች አሉ፣ እነሱም ከስበክስ ማስተዋወቅ ይችላል።
እውነት ነው እነዚህ እንዳልከው ዘረኝነቱም ሙስናውም ከቀድሞ በከፋ መልኩ እየተካሄደ ነውና ይሄ የተገኘው ዛሬ የተገኘው ድል እነዚህ ነገሮች ከስር መሰረቱ ለማጥፋት እድል ይፈጥራሉ ብዬ አስባለሁ። እኔ እንደ ስፕሪንግ ቦርድ እንጠቀምበታለን ይሄን ቪክቶሪ ብለን ብናስብ መልካም ነው ብዬ አስባለሁ። ምክንያቱም ካሁን በኋላ ጠቅላይ ሚኒስትሩም ምክንያት አይኖራቸውም ላይክ ቲፒኤልኤፍን ላለፉት 2 3 አመታት ብሌም ሲያደርጉ ቆይተዋል። ለእያንዳንዱ ለሚፈጠረው በየከተማው ለሚፈጠረው ችግር ማለት ነው። ኦፍ ኮርስ እውነት ነው የቲፒኤልኤፍ እጅ በረጅም ነው፣ ብዙ ጥፋቶችን አድርጓል። ነገር ግን እያንዳንዱ ነገር በሱም ብሌም አድርገን ምናልፈበት ጊዜ አልፏል ብዬ አስባለሁ። ምክንያቱም አሁን የቲፒኤልኤፍ እጅ ምናልባት ሊሰበሰብ ይችላል። በእርግጥ አጭር ጊዜ ነው እና ለረጅም ጊዜ ትግሉ ሊቀጥል ይችላል እስካልተያዙ ድረስ። የያዙት መሳሪያ አለ፣ የያዙት ሪሶርስ አለ። ስለዚህ ትግላቸው ሊቀጥል ይችላል እስከ መጨረሻው ድረስ መንግስት ሄዶ እነዚህን ሰዎች ለፍርድ እስካላቀረበ ድረስ። በእርግጥ አደጋው ቀንሷል፣ በትልቅ ደረጃ በሚባል ደረጃው ቀንሷል። ነገር ግን እነዚህን ሰዎች በፍርድ እስካልቀረቡ ድረስ ይሄ ጉሮይላ ዋር በሚባለው ተመልሰው ሊመጡ የሚችልበት እድል አለ። የተለያዩ ኢንተርናሽናል አሉ ድረስ ኤግዛክትሊ። አዎ፣ እና እነዛን ሰዎች እስካልተያዙ ድረስ ወደፊትም ችግሮች ሊኖሩ ይችላሉና ትልቅ ስራ ይጠብቃል። ግን
ሲፎክሩ ነበር ይቅርታ አቋርጥኩና በእንደም እንደደብረ ሲሆንም በደሞ በዚህ ትግራይ እነሱ በሚዲያቸው ትግራይ ሚዲያ ሃውስ በሚሉትን እንደም አሁን ነው ጦርነቱ የተጀመረው።
ከእንግዲህ ወዲያ ነው የተጀመረው። እንደም በዚህ አጋጣሚ ለመንግስትም ጥንቃቄ በባካፕ አለ አይደለ? ምናልባት የመሸገውም ሰራዊቱን አደጋ ላይ እንዳይጥልም ጥንቃቄና ጥቁማም ምስል።
አይ አደጋው ምን መሰለህ? አደጋው የፈራሁት እኔ ፐርሰናሊ ፈርቼ ነበር ህዝቡ ኖ የጎሪላው ጦርነቱ ምናምን አይደለም። መቀሌ ላይ 500,000 ህዝብ አለ፣ 500,000 500,000 ህዝብ ከመከላከያ ጋር ጦርነት ቢገጥም ኖሮ እንደታሰበው። ምክንያቱም ኢንተርናሽናል ሚዲያዎች ሲሉት የነበረው ምንድን እያንዳንዱ ሰው መሳሪያ አለው ነው የተባለው።
ጌታቸው
ላይ ያስታጠቋቸው ማለት ነው፣ ያስታጠቋቸው መሳሪያ ነበረ። ያ ማለት ህዝቡ ከቲፒኤልኤፍ አባሎች ጋር መከላከያውን ጦርነት ገብተው ቢሆን ኖሮ ሊፈጠር የሚችለውን የተለያዩ ኢንተርናሽናል ኮሚኒቲዎች የሚሉት ምንድን ነው? የጦርነት ምንድን ነው? ወንጀል ሊፈጸም ይችላል ስጋታቸው የነበረ በየኮር ነው ይፈጸማል እያሉ የነበረው። ያን እኔም ልጋራ የሚችለው ነበር። ያ ሊሆን የሚችለው ግን ህብረተሰቡ፣ መቀሌ ያለው ህብረተሰብ 500,000 ህዝብ ከመከላከያ ጋር ገጥሞ ቢሆን ኖሮ ሊፈጠር የሚችለውን ነገር አስብ። አሁን ያልተፈጠረ መከላከያ መንግስት እንደሚለው ተቆጣጥሮታል፣ መቀሌን በፉሊ ተቆጣጥሮታል የሚል መረጃ አለ። እውነት ነው ብለን እናስባለን። ያ በሆነበት እንደዚህ በትልቅ ስኬል ደረጃ ሀገርን ሊያፈርስ የሚችል ነገር ይደርሳል ብዬ በአሁኑ ሰዓት አላስብም። ነገር ግን እነዚህ ሰዎች ርዝራዦች አሉ፣ የቲፒኤልኤፍ መሳሪያ ይዘው የወጡ ሰዎች፣ እነሱ ጥቃት ሊፈጽሙ ይችላሉ። ምንድን ነው ትላንትና የተፈጠረው? ኤርትራ ላይ የተፈጠረው ምንድን ነው? 6 ሮኬት ተተኩሷል። እነሱ ናቸው የተተኮሱት ወይስ ማን ነው? ይሄ ጥያቄ የሚያስነሳ ነገር ጉዳይ ነው። مكنياتهم ما نملي فترة وايد من عالبات ليلو تشم ل internationalized هون على تورنت هنا
عندنا من المعرفة هنا
exactly هون يشل عندنا
عندنا بيلومكوا زيجا ماكو ما شو عندنا بيلومكوا بجزيرة تلاي
متسمى
تشايكا عندنا بايد فورث بيولوجيكال من نسو يكسمو ميكسوبات الميلانا لوت بجزيرة تم كسب كسب متسمى تشايكا من عالبات ميكا تلوت ينسو علامة ለትግራይ ህዝብ ይጣቀማሉይ ለኢትዮጵያ ይጣቀማሉይ የብሎ የሚከተል ወጣት ይኖራቸዋል ወይ ነው ጥያቄው በዛ ተሳሰ የሚከተላቸው ወጣት በሌለበት ሰዓት ላይ በግዚ ሄደት ላይ ያን ያል ጫካም ቀድም እንዳልከው ገብተውም ድጋሚ በፍቴ ነበር
በገቡበት የተላየ አገር የዲክታተሮችን ወዳደቅ አይተናል ሁሉም መጨረሻ ላይ ያጨው ትልቅ መሳሪያ ይዘው የሆነ ቦታ ይዘው ምናምን
ተጎትተው ነው
የሚወጡት ተጎትተው ጉርጓድ ላይ ነው የሚሉት ያ መሳሪያ ማንንም ይተኩስላቸው የለም
ማንንም የሚከተላቸው ወጣት የለም
የነሱ ቢኖርሮ አሁን ይቻላል ነበር ቢኖርኖሮ አሁን ይሄ መከላከያው ገብቶ በነበረበት ሰዓት ቢደረግ ለሀገሪቱ መጥፎ መጥፎ ጠባሳ ተወ የሚጠል ነበር
እሱ ነበር ነው ሲቪል ዋር ቢፈጠር ሊሆን ይችላል ምናልባት የርስም ሊፈጠር ይችላል የነሱ ልጆች ጀነራሎቻቸው የባልስታን ልጆች የጀነራል ልጆች በተለይ አውሮፓ ጋር አሜሪካ ጋር በተለይ አንድ አሪያ የሚባል ልጅ አለ የካውንት መንደር ይቀርፍኩት በዛ ነገር ላይ ያስተማሩ ያንቀባሩ በሙስና ማአት ነገሮችን ተነስደው አሁን የነሱን ሐሳብ ተከትሎ ልክ እንደሮ ታግሎ የሚያታገላቸው ከዚህም ወጣት ይኖራል ብዬ በግል ላይ አላምንም
በቃ ሌላው አንድ ነጥብ ስለ
አክተሟል
እዚህ ላይ አንድ ነጥብ ጨካኝነታቸውን የምናይበት ቢያንስ ያ ወገን ነው እዛው ያለ በማንኛውም ጦርነት ሲቪሊያን መጎዳት የለባቸው አሁን አክሱም ኤርፖርት ሌላው መመታቱ አሁን እንኳን ምግብ እንኳን እንዳይደርስ ጭካኔያቸው ነው የሚያሳየው እኮ የህዝብ ወገናቸው ስለዚህ ይሄ ራሱ ምን ያህል እነዚህን ወንበዴ እስከመጨረሻው ድረስ ለፍርድ ባጭር ጊዜ ውስጥ ባይናችን እንደምናያቸው ወይ ቁራት ከሆኑ መዋጋት ካቻሉ ይዋጋሉ እንደ ተረት ነው ተራራን ከተከተ ተራራ ስልሞቶ መገኘት ያሳዝን የተከተራራ ስም እንደሚያዙና ለፍርድ ለፍት እንደሚቀርቡ እርግጠኛ ነኝ ህዝባቸውንም ሰባዊ እርዳታ እንዳያገኝ ምግብ መጠጥ ህክምና እንዳያገኝ አድርገውታል ይሄ መንግስት ላይ ከፍተኛ ኢትዮጵያ ህዝብ ላይ ከፍተኛ ሌላ በዚህ ባለን ኢኮኖሚ ደቀቀ ላይ ከፍተኛ እንደገና ችግር ውስጥ ከተውናል ወደ ልማት እንዳንሄድ
ተከለባ ወን መታሰብ መጨረሻ ላይ ነው መታሰብ ያለበት ነገር ብዬ ማሰበው ህብረተሰቡ ላይ ኢትዮጵያ ውስጥ ለቲፒኤልኤፍ ያለው ጥላቻ ያው ከሁላችንም ነው እኔም ፐርሰናሊ ቪክቲም ነኝ ገብቷል ባለፈው አስተዳደር አንደኛው ነኝ ምናልባትም ይሁን ታሰስ ከሆነ ነገር ያለው አንድ የተፈጠረውን የዛሬ 10 አመት አካባቢ የዛሬ 10 አመት ከዩኒቨርሲቲ ግራጁዌት አድርጌ ወጣሁ ጊዜ የተወሰኑ 13 ተማሪዎችን 63 ተማሪዎችን የኢትዮጵያ አየር መንገድ ጠርቶን ማለት ነው ለህዝብ ግንኙነት ሙያ ሊቀጡ ከዩኒቨርሲቲ ነው ኮንታክታችን የወሰዱት የኢትዮጵያ አየር መንገድና ምንድነው የሆነው መሰለ 63ታችንን ጠርተውን ኢንተርቪው አድርገን የተለያዩ ስክሪን እንትሮችን አድርገን 13 ደርሰን ነበር ለፋይናል ኢንተርቪው ማለት ነው ኢንተርቪውን አድርገን ጨርሰን ምንድነው የተደረገው መሰለ መጨረሻ ላይ ሊጠይቁኝ የቻሉት ነገር ምን እንደሆነ ታቃለ በዩኒቨርሲቲ ቆይታ ላይ የተሳተፍከው የፓርቲ አባልነት መታወቂያ አለ ወይ የሚል ጥያቄ ነበር የተጠየቁት በመጨረሻው ላይ ፈተናው ሁሉ ነው አለፈይ ማለት ነው ይሄ እንደ ይሄ በእኔ የተፈጠረው ነገር ነው ገብቷል አባባሌ እያንዳንዱ ሰው ጥላቻው ከዚህ የመነጨ ነው ያ ጥላቻ እኔ አሁን ስጋቴ ምን መሰለ ጥላቻው ቲፒኤልኤፍ ላይ ሊሆን ይገባል መሪዎቹ ላይ ኢትዮጵያን ሲያስተዳድሩት የነበሩት ሰዎች ላይ ሊሆን ይገባል እኔ ጥላቼ የትግራይ ህዝብ ላይ ሊሆን አይገባም አሁን ሶሻል ሚዲያዎች ላይ ምን ያየው ነገር ያነ ነው ጭራሽ ከሁለት ሶስት ቀን በፊት ያዩት ምን እንደሆነ ታቃለ የትግራይ ህዝብ ከ6% የማይበልጥ ነው የጠፋው ጠፍቶ እነዚህ ሰዎች ይያዙ የሚል መረጃ የሚል ኮሜንት እራሱ የሚጽፉ ሰዎች ባይኔ ሳይ በጣም እነቱን ለመናገር በጣም ውስጥን ይነካል ውስጥን ያማል ይሄ ምንድነው እነዚህ ሰዎች ለይቶ ያለማየት ነገር አለ እነዚህ የቲፒኤልኤፍ መሪዎችና ህዝቡን ለይቶ ያለማየት አደጋለውና እነዚህ ሰዎችም ወደፊት በህብረተሰቡ ዘንድ ዘልቆ ሊገባ ስለሚችል ይሄንንም ልናየው ይገባልና ያን ማለት እንችላለን ምናልባት አየር ላይ አንድ ሰው አለ ሳቸውን
ዜና ከመጀመሩ በፊት አንድ አድማጭ አለን አድማጭ ይድቀጥሉ
ይሰማሉ?
ይሰማሉ ይሰማሉ።
እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ደስ አለን።
እንኳን አብሮ ደስ አለን ለሁላችን።
አዎ፣ ድሉ ለኛ ብቻ ሳይሆን ለመላው ምስራቅ አፍሪካ ነው። ሰላሙም ሁሉም የተረጋገጠ ነው። አሁን ይሄ ትልቅ ድል ተይዟል። ከዚህ በኋላ እኛ ማድረግ ያለብን እንደ አባቶቻችን እንደ አያቶቻችን እንደ ነሚኒሊክ ወደ ሰፊ ሆነን የገፉንን ሳንገፋቸው አጥን ሞራላቸው እደቀ በውሸት የተገነባ ሰዘናቸውን የምባይካ ቢሆነውን በልበ ሰፊነት ልናቅፋቸውና ልናስጠጋቸው እንወዳለን። ይሄን ሐሳብን ተጋሩኝ።
እናመሰግናለን።
እና አህመድ ብዙ ብሏል፣ ብዙ ጨርሶታል፣ ብዙ መለየለኝ። በቃ እኔ እቺን ነው አሁን ያጀሙንን ያቆሰሉንን በይቅርታ እንቀፋቸው። አሜን።
ተከከለ በጣም መልካም አስተብ ነው። በጣም እናመሰግናለን። በድጋሚ እንኳን ደስ አለዎት። እናመሰግናለን።
እንኳን አብሮ ደስ አለን።
ሰላም ጉዳይ ነው እንዳለው ያቀደም እንዳለው እና
ዜና ይቀርባል። አሁን ዜናው እንደ ከዜና በኋላ እንግዲህ ያው በዚሁ በቁጥራችን በ0819100 የደወላችሁ መልእክት ደስታችሁን የደስታ መልእክታችሁን መግለጽ ትችላላችሁ። የሐዘንም መልእክት መክተብ ይችላሉ። ያዘኑን ካሉ
የህዝብ ሚዲያ ስለሆነ ማናቸውን ማርሳብ
ሁሉንም እናስተናግዳለን።
እናረፈላችሁ አድማጮች፣ ከረፋዱ 11 ሰዓት ሆነ ለኢትዮጵያ ድምጽ ሬዲዮ አጠራ ያለው የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የካቲት 11967 ዓመተ ምህረት ከ45 ዓመት በፊት በደደቢት በራ የተመሰረተው የትግራይ ህዝብ ነጻ አውጪ ግንባር 17 ዓመታት በጫካ ትግል 28 ዓመታት ኢትዮጵያን በአሰቃቂ ሁኔታ በመግዛት እንዲሁም ባለፉት 2 ዓመታት መቀሌ በመመሸግ ኢትዮጵያን በእጅጉ ካተራመሰ በኋላ ላይ መለስ ትናንት ኖቬምበር 28 2020 ወይም ዳር 19 2013 ዓመተ ምህረት ከ5 ቀናት ውጊያ በኋላ ታሪክ ሆኗል። ባለፈው ኖቬምበር 3 ለአራት ሌሊት ትግራይ የሚገኙና የሰሜን እዝ ጦር አባላት በተገበተኙበት በመጨፍጨፍ በመግደል የቀሩትን በመማረክና መሳሪያ በመዝረፍ ውጊያ የጀመረው ትህነግ በተመሰሳይም በሌሎች ግንባሮች ጥቃት በመክፈት መከላከያ ከበባ ውስጥ እንዲገባ አድርጎ የነበረ ቢሆንም የአማራ ልዩ ኃይል ሚሊሻና ፋኖ ባደረገው ተጋድሎ መከላከያ ከከበባው ነጻ እንዲወጣ በማስቻል ደማቅ ታሪክ ጽፈዋል። ይህን ተከትሎ መከላከያ ራሱን ባጭር ጊዜ በማደራጀት መልሶ ማጥቃት በመፈጸም በከፍተኛ ጀግንነት ከተዋጋ በኋላ ትናንት መቀሌን በቁጥጥር ስር አውሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላም መግለጫ ሰጥተዋል። በመግለጫቸውም መላው ኢትዮጵያ ህዝብ እንኳን ደስ አላችሁ፣ መላው የትግራይ ህዝብ እንኳን ነጻ ወጣችሁ ሲሉ የሳምንታት የህግ ማስከበር ዘመቻ ድሉን ያበሰሩት በዚህ መልኩ ነበር። በቂ ዝግጅት ሲያደርግ የነበረው የሀገር መከላከያ ሰራዊቱ መቀሌን ሙሉ በሙሉ መቆጣጠሩንም ገልጸዋል። ቀጣይ ስራው በየጉርጓዱ በየጎረቤቱ የተደበቀውን የጁንታውን ቡድን አድኖ በመያዝ ለህግ ማቅረብ መሆኑን አስታውቀዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ የመቀሌ ከተማ ህዝብ ተጓዳኝ ጉዳት ሳይደርስበት መቀሌን በቁጥጥር ስር መዋል መቻሉን ገልጸዋል። መከላከያ ሰራዊቱ መንግስት የሰጠውን ሀገራዊ ተልዕኮ በብቃት መወጣቱን የጦር ኃይሎች ጠቅላይ ኤታማዦር ሹሙ አክለው ገልጸዋል። እንደ ጀነራል ብርሃኑ ጁላ መግለጫ መከላከያ ሰራዊቱ በጁንታው የታወጀበትን ጦርነት በብቃት በመመከት አግቷቸው የነበሩ ከ7000 በላይ የሰሜን እዝ አባላት ነጻ አውጥቷል ብለዋል። የሰሜን እዝ ጠቅላይ መምሪያ የነበረውን ቢሮም ተቆጣጥሯል። የትህነግ ጁንታ ከሰራዊቱ የዘረፋቸው ታንኮች፣ መድፎች፣ ብረት ለበስና ከባድ መሳሪያዎች ሁሉ አስመልሷል ብለዋል። በየቦታው የነበሩ የሰራዊቱን ደቦችም በእጁ አስገብቷል ብለዋል። ጁንታው በህዝብ አመጽ ወደ መቀሌ ከተባረረ በኋላ ለትግራይ ህዝብ የሚጠቅም ልማት ሳይሆን ለጦርነት ሲያዘጋጅ እንደነበር ጀነራሉ ተናግረዋል። ለህዝብ ደንታ የሌላቸው በመሆናቸው የትግራይን ህዝብ ወደ ሌላ ጦርነት እንዳስገቡትም ገልጸዋል። እናም የትግራይ ህዝብ ከማንም በላይ ደስ ሊለው ይገባል ብለዋል። ጁንታው አከርካሪው መሰበሩን በመግለጽ የኢትዮጵያ ህዝብ በነቂስ ከሰራዊቱ ጎን መሰለፉንና ሁለንተናዊ ድጋፍ ሲያደርግ እንደነበር የተናገሩት የኤታማዦር ሹሙ ይህ ድጋፍ የተለመደ ታሪኩ እንደሆነ ነው ገለጹት። ድሉ የኢትዮጵያ ህዝብ ጭምር ነው ብለዋል። የትግራይ ህዝብ ጁንታው ባሰበውና ባስተጣጣቀው ልክ ሳይሆን ከሀገር መከላከያ ሰራዊቱ ጎን በመሰለፍ ድጋፍ ሲያደርግ እንደነበር ጀነራሉ ገልጸዋል። መቀሌ ከተማም ዓለም አቀፍ ማህበረሰቡ ጭምር እንደፈራው ሳይሆን በዜጎች ላይ ጉዳት ሳይደርስ በሰራዊቱ ቁጥጥር ስር መዋሉ ነው ጀነራሉ የገለጹት። የነዋሪውም ትብብር ጉልህ እንደነበር አስተዋል። ከዚህ በኋላ ጁንታውን አባላት እየለቀቀሙ ለህግ የማቅረብ ስራ እንደሚሰራና ጦርነቱ ማብቃቱን ገልጸዋል። የሀገር ክህደት ወንጀል በፈጸሙና በተለያየ እርከን በሚገኙ ወታደራዊ ሹማምንት በዘረፉት የዘረፋ ወንጀል ንብረታቸው የሚፈለግ ይሁንታው የህወሓት ቡድን አባላትና በሀገር ውስጥና በባህር ማዶ ሆነው የተለያዩ ሚዲያዎችን በመጠቀም ሀገር አፍራሽ መረጃ በሚያወጡ ግለሰቦች ላይ የመያዣ ትእዛዝ መውጣቱን ፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ ኮሚሽን እንደገለጸው ቀደም ሲል በፈጸሙት የሀገር ክህደት ወንጀል የመያዣ ትእዛዝ ከወጣባቸው 117 ጄኔራል መኮንኖች፣ ከፍተኛ መኮንኖችና የበታች ሹማምንቶች በተጨማሪ ስማቸው ቀጥሎ የተገለጸው 7 በተለያየ እርከን ላይ የሚገኙ ወታደራዊ ሹማምንት ላይ የመያዣ ትእዛዝ እንዲወጣ ተደርጓል ብሏል። በዚህም መሰረት አንደኛ ሜጀር ጄኔራል ዘውዱ ኪሮስ ገብረ ኪዳን፣ ኮሎኔል ተወልደ ገብረ ትንሳይ፣ ኮሎኔል ገብረ እግዚአብሔር አለምሰገድ፣ ኮሎኔል የማነ ገብረ ሚካኤል፣ ሻምበል ተወልደ ገብረ መድን፣ ኮሎኔል ጌትነት ግደያ፣ ኮሚሽነር ረታ ተስፋይ ናቸው። በተያያዘም ቀደም ሲል የነበራቸው ወታደራዊ ኃላፊነትና ከጁንታው የህወሓት ቡድን ጋር ያላቸውን ጥብቅ ትስስር ተጠቅመው ከፍተኛ የዘረፋ ወንጀል በመንግስት ላይ በመፈጸም ከፍተኛ ንብረት ማካበታቸው የተደረሰባቸው 20 ከፍተኛ መኮንኖችም የእስር ትእዛዝ እንደወጣባቸው ተገልጿል። እንዲሁም በሀገር ውስጥና በውጭ ሀገር ተቀምጠው የተለያዩ የሚዲያ አውታሮችን በመጠቀም ሀገር በማፍረስ ተግባር ላይ የተሰማሩት አንደኛ ዶክተር ስቀል ግብሳ፣ ሁለተኛ ዶክተር አወላሎ ቃሲም፣ ሶስተኛ ዶክተር ኢታና ሀብቴ፣ አራተኛ ዶክተር ጸጋይ አራርሳ፣ አምስተኛ አቶ ዳንኤል ብርሃኔ፣ ስድስተኛ አቶ ፍጹም ብርሃኔ፣ ሰባተኛ አቶ አሉላ ሰለሞን፣ ስምንተኛ ሰናይት መብራቱ በፈጸሙት የሀገር ማፍረስ ወንጀል በህግ የሚፈለጉ መሆኑን የፌዴራል ፖሊስ ኮሚሽን ባወጣው መግለጫ አስታውቋል። በማይካድራ ተጨማሪ ጅምላ መቃብሮች መገኘታቸው ተነገረ። ጥቅምት 2013 ዓ.ም በንጹሃን የአማራ ብሔር ተወላጆች ላይ ዘርን መሰረት ያደረገ ጥቃት በማይካድራ ከተማ መፈጸሙ ይታወቃል። ይህን አሰቃቂ ተግባር የኢትዮጵያ ሰብአዊ መብት ኮሚሽን በቦታው በመገኘት ባደረገው ጥናትና ይፋ ባደረገው መረጃ የሟቾች ቁጥር በትንሹ 600 እንደሆነ ገልጾ ነበር። ግድያውም ዘርን መሰረት ያደረገና በተለይም የአማራ ተወላጆች ላይ ያነጣጠረ ጅምላ ጭፍጨፋ መሆኑ ተገልጿል። ይሁን እንጂ የሟቾች ቁጥር በትንሹ 600 ነው ተብሎ የተገለጸው በማይካድራ ከተማ በየቤቱ ህይወታቸው አልፎ የተገኙና በየቤተክርስቲያን ውስጥ የተቀበሩትን ብቻ መሰረት ያደረገ ገመኑ ሲገለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥናት አድርጎ ከተመለሰ በኋላ ከማይካድራ ከተማ ወጣ ባሉ የገጠር አካባቢዎች በርካታ የጅምላ መቃብሮች መገኘታቸውን የአማራ ብዙሃን መገናኛ ድርጅት ጋዜጠኞች በቦታው በመገኘት አረጋግጠዋል። በአንድ ቦታ 18 ሰው ጉድጓድ ውስጥ በጅምላ የተጣሉ ሲሆን በሌላ የገጠር አካባቢ ደግሞ 57 ሰዎች በጎርፍ ማፈሰሻ ቦይ ውስጥ በጅምላ ተገለውና ተጥለው ተገኝተዋል። ሰሞኑንም በማይካድራ ሌላ የገጠር ቀበሌ ውስጥ 17 ሰዎች በጅምላ ተገድለው በጉድጓድ ውስጥ ተጥለው ተገኝተዋል። አሁንም ሴንትራል ዶሮ እርባታ በርሃት በሚባሉ አካባቢዎች ላይ አሰሳ እየተደረገ እንደሚገኝና ቁጥሩ እንደሚጨምር የማይካድራ ነዋሪዎች ገልጸዋል። በዚህ ዘር ማጥፋት ወንጀል ተሳታፊ ናቸው የሚባሉ ተጠርጣሪዎች በብዛት ሱዳን ሀበሻ በሚባል የስደተኞች መጠለያ ውስጥ እንደሚገኙ የተነገረ ነው። ከዚህ በተጨማሪ በማይካድራ የዘር ማጥፋት ወንጀል ላይ ተሳታፊ ናቸው በሚል ተጠርጥረው ከተያዙ 60 ግለሰቦች ውስጥ 17ቱ በቀጥታ የወንጀሉ ተሳታፊ መሆናቸውን የማይካድራ ከተማ ጊዜያዊ አስተዳደር ገልጿል። ትህነግ በወልቃይትና አካባቢው ተወላጆች ላይ በ10 ሺዎች የሚቆጠሩ ዜጎች ገድሏል። ከግማሽ ሚሊየን በላይ ሰዎች ደግሞ ከአካባቢያቸው እንዲፈናቀሉ ማድረጉ ተዘግቧል። በቡለን በድባጤ ማንዱራና ዳንጉር ወረዳዎች ዛሬም ተጨማሪ ሰዎች ማለፉን የመተከል ዞን ነዋሪዎች ተናገሩ። የክልሉ መንግስት ወንጀል ፈጻሚዎች ላይ እርምጃ እየወሰደ ለመሆኑንም ተናግረዋል። በመተከል ዞን አርቆ የማሰብና የሞራልንና በሌላቸው አንዳንድ አመራሮችና የጥፋት ኃይሎች ማንነትን መሰረት ያደረገ ጥቃት የደረሰባቸው መሆኑ በስፋት መዘገቡ ይታወሳል። በደቡብ ክልል በቡለን በድባጤ ማንዱራና ዳንጉር ወረዳዎች ዛሬም ተጨማሪ የሰው ህይወት ማለፉን በመተከል ዞን ተፈናቃይ አርሶ አደሮች ተናግረዋል። በአካባቢው ወንጀል ፈጻሚዎች ላይ አሁንም ህጋዊ እርምጃ እየተወሰደ አይደለም ብለዋል። ሲፈናቀሉ ትተዋቸው የመጡት የቀንድ ከብቶች ሙሉ በሙሉ እንደተወሰዱባቸው አርሶ አደሮቹ ተናግረዋል። ወቅቱ አመቱ ሙሉ የለፋንበት ሰብል የምንሰበስብበት ጊዜ በመሆኑ ሰላም ተፈጥሮ ወደ ቀያችን በመመለስ የደረሱ ሰብሎችን መሰብሰብ የምንችልበት ሁኔታ ይፈጠረን ሲሉም ተፈናቃይ አርሶ አደሮች ጠይቀዋል። ግድያውም ከፓዌ ወረዳ በስተቀር በሁሉም ወረዳዎች ዛሬም እየደረሰ መሆኑን የቤኒሻንጉል ጉሙዝ ክልል የሰላምና የህዝብ ደህንነት ቢሮ ኃላፊ ጋሹ ዱጋዝም አምነዋል። አቶ ጋሹ ዱጋዝ በመተከል ዞን በሚገኙ 6ቱም ወረዳዎች አስተማማኝ ሰላም እንደሌለ ተናግረዋል። ዘላቂ ሰላም ለማምጣት እየተሰራ እንደሆነም ጠቅሰዋል። ተፈናቃዮች ወደ ቀያቸው እስኪመለሱ ድረስ ደግሞ የጸጥታው ኃይል ከጎናቸው ሆኖ የደረሱ ሰብሎችን እንዲሰበሰብ ይደረጋል ብለዋል። የሳምንቱ አባይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ሀገር ቤት ወይንም ወደ ተለያዩ የአፍሪካ ሀገራት ተቃመላክ ይፈልጋሉን? አይጨነቁ። በስቶኮልም እምብርት በሆነው በዲሴንትራልን የሚገኘው ጊብታን የጉዞ ወኪልና የካርጎ ወኪል ከመንገደኞች ትኬት በተጨማሪ ከስቶኮልም ወደ ተለያዩ የአፍሪካ ሀገራት የካርጎ ጭነት አገልግሎት በዝቅተኛ ዋጋ መጀመራችንን ስንገልጽላችሁ በታላቅ ደስታ ነው። አድራሻችን ዲሴንትራልን ብሪጋርጋታን 8 ቢ ሲሆን የበለጠ ማብራሪያ ከፈለጉ በስልክ ቁጥራችን 0841112299 ወይንም 0810177 ይደውሉ። እንዲሁም የሞባይል ቁጥራችን 0736537113 ይደውሉ። ጌታን የጉዞና የካርጎ ወኪል በስዊድን።
ወዳድ ማጮቻችን ተመልሰናል። ወቅቱን የተበቀ ሙዚቃ እንደሰማን ተስፋ አደርጋለሁ። ምናልባት ሙዚቃው ሀገራዊ የሆነ ሙዚቃ ነውና ላይክ እንደ ጥላሁን ገሰሰ አይነት የሚዘፍናቸው አይነት ዘፈኖች ናቸውና ዘፈኑ እኔ ለመጀመሪያ ጊዜ ነው የሰማሁት በነገራችን ላይ እና ደስ የሚል ነው። ምናልባት መርሶ ይህን ሙዚቃ አንተ እንዳዘጋጀው ሰምቻለሁ እና ምንድን ነው ያነሳሳ? እንዴት ነው ፊሊንጉ? ምን ይመስላል?
በመሀል አንድ አድማጭ አለን። ከአድማጫችን በኋላ ዲስከስ እናደርጋለን። አድማጭ ይቀጥሉ።
ጤና ይስጥልኝ። እኔም የተሰማኝን ስሜት ለመግለጽ ነበር።
ይቀጥሉ። እንኳን ደስ አለዎት።
በመጀመሪያ ሁላችንንም እንኳን ለዚህ ለኢትዮጵያ የትንሣኤ ቀን እንኳን አደረሰን ለማለት ፈልጋለሁ። በቅድሚያ ግን ይህ ድል እንዲመጣ ይህ ትንሣኤ እንዲመጣ ከፍተኛውን ተጋድሎ ላደረጉት ለአማራ ሚሊሻ፣ ለአማራ ልዩ ኃይልና ለመከላከያ ሰራዊታችን ከፍ ያለ ምስጋናና ክብር ለነሱ ይሁን ማለት ፈልጋለሁ። ሁላችንንም እንኳን ደስ ያለን። ከዚህ በኋላ ያለው ነገር የማጥራት ጉዳይ ነውና ኢትዮጵያ ትልቁን ነቀርሷን ተገላግላለች። መጪው ጊዜ ደግሞ ብሩህ ነው፣ ነግቷል። ይሄን ብርሃን ላሳዩ ሰዎች፣ መስዋዕት ለከፈሉ ሰዎች እግዚአብሔር ነፍሳቸውን በገነት ያኑረው። ይሄን ለማለት ነው ፈልገው። ቴንክ ዩ።
ከልብ እናመሰግናለን አድማጫችን።
እሺ፣ ቴንክ ዩ።
መልካም አድማጫችንን ከልብ እናመሰግናለን። ወደ ቀጣዩ ፕሮግራማችን ከመሄዳችን በፊት አንድ ጥያቄ ጠይቄ ነበር መርሶ፣ የቅድሙ ዘፈን ምናልባት አንድ ደቂቃ ሁለት ደቂቃ ርዕሱስ ምን ይባላል? ምን አነሳሳ ለማዘጋጀት እሷን ሙዚቃ እና ስሜቱስ ምን ይመስላል? ላይ ከድሮ
ይሄ ሙዚቃ እንግዲህ እኔ የደርግ ልጅ ነኝ ማለት ይችላሉ። በደርግ ዘመን ውስጥ ነው የተወለድኩት የኖርኩትም እንግዲህ በዛን ጊዜ የምንሰማቸው ሙዚቃዎች ናቸው፣ የአብዮት ሙዚቃዎች። በአብዮት ጊዜ ማለት አገርን እንትን የሚሉ ናቸው። አሁን አንደኛው ይሄ አሁን የሰማው ሙዚቃ የሁለት ሙዚቃዎች ናቸው አቀጣጥዬ የተጫወትኩት። ያ ማለት አንደኛው ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ የሚል እንትን ነበር።
ሀገራዊነትን የተላበሰ
በእንትን ነው እና ያኔ በየትም ቦታ የሚሊተሪውን መስከረም ሁለትም ምናምን ሁሌ እንትን ብዙ ጊዜ ኦርኬስትራዎች ምን ስናይ በቃ ይሄ ዘፈን ይሄ ሙዚቃ እንትን ሲሰማ ሰው በቃ እንትን ነበር፣ የሀገር ስሜት በደንብ ይሰማቸው ነበር። ኢቭን ስቴዲየም እንኳን ኳስ ስናይ ይሄን ስንሰማ በጣም እንትን ይል ነበር። ይሄ የሀገር እንትናችን የሚቀሰቅስል ነበር።
ሀገራዊ ስሜት
ያመጣብን ነበር።
ህዝብ በአንድ ላይ የሚዘፍ ነው። በጣም ኢንተረስቲንግ የሆነ ስሜትን፣ ሀገራዊ ስሜትን የሚቀሰቅስ
እና ያ እንትን ስለሆነ በቃ ልቤ ላይ እና እንትን አለ። ስለዚህ የሀገር ስሜት የሀገር ፍቅርም በቃ
አንድነትንም ያመጣልን
ነው እና ያን በተለይ እዚህ ከመጣ በኋላ እነኛ ሙዚቃዎች ሳስባቸው ሚኒንጋቸው እንትን ይለኝ ነበር። ይሄኛው እንትን የሚለው ሁለተኛው ላይ ደግሞ መሀል ላይ ቀጥ እየተጫወትኩት ደግሞ እነ ጥላሁን የተጫወቱት ነው። እነ ጥላሁን አለም የተጫወቱት ብቻ ያን የምድር ጦር ኦርኬስትራዎች እንትን የተጫወቱት ነው
ነበር። ምድር ጦር ኦርኬስትራ
ምሎ ተነሳ ህዝባዊ ሰራዊት ጉዞ ጀመረ እየዘመረ የሚለው እና በቃ ወደ ጦርነት ሲሄዱ ወደ ሜዳ ምናምን በሚሄዱበት ጊዜ
ለአንድነት የሚቀሰቅስ
ምናምን እንትን ስለነበረ ያ እንትን ስላለ እሱን ነው ብዙ ጫወት። አንዳንዴም ፌስቡክን ላይቭ እጫወታለሁ። ይሄ ብዙ አለ የነ ማሙድ የነውና
ብዙዎቹ ስሜት ቀስቃሽ አንድነትን የሚያመጡ ወደ ጦርነት ስትሄድም ኢትዮጵያዊነትህን የሚያነሳሱ
እኔ ስጫወትም ደስ የሚለኝ በቃ የሀገር ስሜት ያላቸው ሙዚቃዎች ስጫወት የሆነ ደስ ይለኛል። ያንን አነሳስቶ ነው እንትን ያልኩት ማለት።
በጣም እናመሰግናለን መርሶ፣ ጥሩ ቅንብር ነው። እንደገና ሀገራዊ ስሜትን የሚቀሰቅስ ይሄ ነው አንድነታችንን። ሙዚቃ የህዝብ ሙዚቃ ወደ አንድነት የሚያመጡ እነዚህ አይነቶች ባለ መቀጠል አለባቸው። እንግዲህ ውይይታችንን እንቀጥላለን። በአጋጣሚም አንዳንድ አዳዲስ ነገሮች ካሉ በዚህ ባህል ማንሳት እንጂ
አድማጭ እየደወሉ ነው። እስከዛ እንትን አድርጉን ልመልስ።
ኦኬ። እንግዲህ አድማጮቻችን አስተያየት ካለ በስቱዲዮ ስልካችን
በ0819100 መደወል ይችላሉ። አሁን ግን አንድ አድማጭ አለን። አድማጭ ይቀጥሉ።
እንኳን ደስ ያላችሁ፣ እንኳን ደስ ያለን ብል ለኢትዮጵያ ሕዝብ በጣም ነው ደስ ያለን። እንደገና ደግሞ ለጠቅላይ ሚኒስተር በጣም ነው ማመሰግነው ምክንያቱም በማስተዋልና በጥበብ ህዝብ ሳይጎዳ ድል ስላደረጉ እግዚአብሔር ይባረክ አህመድዬም በጣም ደስ ብሎኛል ቴንክ ዩ ለመርሶም እንኳን ደስ አላችሁ ለሁላችሁም እላለሁ በዚህ አጋጣሚ
እና አመሰግናለን አንቺም እንግዲህ ለሁላችንም እንኳን ደስ አለን ለመላው ለይ
አሜን
ቻችን ውይይታችን ይቀጥላል ቀጥለን በተወሰኑ ደቂቃዎች ውስጥ ወደ ኢትዮጵያ ደውለን ለርዳታ የተዘጋጀ
አዎ ከዚህ በፊት የጀመርነው አለ ገንዘቡን ለማን እንደሚደርስ በምን ሁኔታ እንደሚደርስና ለዛም ደግሞ እንዴት ክትትሉን እንደምናደርግ እንነጋገራለን ወደዛ እስከምንደውል ድረስ በአሁኑ ባለው በአንዳንድ ነገሮች ላይ ተመስገንና ዮናስ መርሶ ውይይት የኮንት ስልኩ እስከምናገኝ ድረስ በዚህ ዙሪያ ላይ አድማጮቻችንም እየደወላችሁ መወያየት ትችላላችሁ።
አሁንም ስልኩን ደግሞ አለው 08 19 100 መደወል ትችላላችሁ።
እሺ ዛሬ እንግዲህ ተለያዩቶችን አድርገናል ለኛም ለዚህ ላሉን ስቱዲዮ ባለሙያዎችም ለኢትዮጵያውያንም በስደት ለናርለው ኢትዮጵያውያንም ትልቅ የደስታ ቀን ነው ምክንያቱም የከፋፍለ ግዛ ፖሊሲ ፈጻሚና አስፈጻሚ ህግ ከመውጣት ጀምሮ አገሪቷን ሲመራ የነበረው ቲፒኤልኤፍ አሁን ደግሞ በአዲስ አጠራር ስሙ ስግብግቡ ጁንታ የግባተ መሬት ፍጻሜ ያገኘበት ቀን ነውና ለይ ትልቅ ቀን ነው በእንግዲህ በዚህ ቀን ላይ ቅድም ያው ከመሪዎቹ አንጻርም የተነሳ ነገር ተመሰለም ያነሳው መርሶም እንዳጋጣሚ ያነሳቸው አንድ ነጥቦች አሉ የ መሪዎቹ ለህግ መቅረብ ያው ልክ ነው ለየመሪዎቹ ለህግ መቅረብ አይጠይቅም ምክንያቱም የሥርዓቱ ባለቤት ናቸው የሥርዓቱ ባለቤትነታቸው በአለፉት 27 አመታት የተፈጠረው ነገር ማየት ይቻላል በግንባር ያዋቀራቸው ድርጅቶችም በመስለኔ የሆኑ ራሳቸው የቲፒኤልኤፍ አመራሮች በቀጣይም በተዘዋዋሪ ሲመራቹ የነበሩ የግንባር ብሮች ናቸው ለምሳሌ ኦፒዲዮን ምንመለከተን ባዲን ምንመለከተን ከጀርባቸው የቲፒኤልኤፎች አመራሮች እንደነበሩና ጠቅላላ ሀገሪቷን በክልል ቢከፋፍሉ በቅርታም በተዘዋዋሪ ሙሉ በሙሉ ሀገሪቷን ሲመሩ የነበሩ የሥርዓቱ ባለቤት እነሱ ናቸው በለውጡ ጊዜም ወደ መቀሌ ሸሽተው ከመቀሌ ከሸሹም በኋላ በሁለት አመታትም የተለያዩ በሀገሪቷ ላይ አንዳንድ ችግሮችን በቀጣ ሲፈጽሙና ሲያስፈጽሙ ነበር ያ ሁሉ ስንክሰር ግባተ መሬት ያገኘበትና የተቋጨበት ወቅትና ጊዜ ነው ያለው እንግዲህ እኛም እዚህም ያለነው ኢትዮጵያውያንም በትልቅ ደስታ ነው በስለ ስቱዲዮ እዚህ ያለው የሥራ ባልደረቦችም ቢሆን በስደት ለምንገኝ ኢትዮጵያውያንም አገር ቤትም ያሉ የኢትዮጵያውያንም የሥርዓቱ ባለቤት የሆነው የቲፒኤልኤፍ አመራር ከስልጣን ተወግዶ ለሕግ የሚቀርብበት ወቅት ላይ ደርሰናል ይህ ማለት ግን አሁንም በእንደዚህ በተለይ ከፋፍለ ግዛ የተረኝነት አስተሳሰብና ስሜቶችን አይታዩም ማለት አይደለምና በጊዜ ሂደት ቀደም እንዳልኩም እነሱ ቀስ በቀስ የሚጠፉ ነገሮች ናቸው እንደምታለ
ሁለት አርማጆች አሉ
ሃሎ
ሃሎ አድማጭ ይቀጥሉ
ተረስተ ለሰማለህ
ይሰማሉ ይሰማሉ
አዎ ተረስተ ለእንኳን ደስ አላችሁ ይያለው ሐሳብ ለመግለጽ ነው ይሄ ትግል ከዚህ በፊት በሰልፍም እየወጡ በስውርም እየተደበቁ ለጠፉ ወገኖቻችን ወንድሞቻችን በትግሉ ለተሳተፉ በአጠቃላይ እነሱን በማስተዋወትም ማስተዋወትም ይገባል መጥፋት የለብንም እነሱ መስዋዕት በመሆን ነው ይሄ ትግል እዚህ ላይ የደረሰው እና በዚህ ሬዲዮ ይህ ሥርዓት ይፍረስ እያልን ስንታገል የነበርን ሰዎች ዛሬ ይህ ቀን ደርሶ በዚህ ሰዓት ላይ እንኳን ደስ አላችሁ በማለታችን በጣም ትልቅ ደስታ ተሰምቶኛል እንኳን ደስ አላችሁ እንኳን ደስ አለን ከዚህ በኋላ ደግሞ ይሄ ቆሻሻውን እየጠረጉ ያው ወደፊት መጓዝ ብቻ ነው የሚያስፈልገው ለጀግናው መከላከያ ሰራዊታችን ለአማራ ልዩ ኃይል ለፋኖና ለሚሊሻ እንደዚህም አጠቃላይ ለኢትዮጵያ ትልቅ ምስጋና ያስፈልጋል እንኳን ደስ አላችሁ በድጋሜ አመሰግናለሁ
እንሳቸውን አስቀባና ወደ ውይይታችን እንቀጥላለን።
አድማጭ ይቀጥሉ።
እኔ ነኝ እንድትነን።
አዎ አዎ ይቀጥሉ።
ምንድን ነው የሚባለው? ደስታው ምንድን ነው ያሰክራል የሚባለው እውነት ነው? መጀመሪያ እንኳን ደስ አላችሁ ለሁሉም ኢትዮጵያውያኖች በሙሉ።
እንኳን አብሮ ደስ አላችሁ።
ይሄ ትልቅ ደስታ ነው። ግን ደስታ መጣ ብለን ብዙም መደሰቱ ደግሞ መብዛት የለበትም። እንደው ግን በዚህ አጋጣሚ ሁሉም እንኳን ደስ አላችሁ ምናምን ነው እያለ ያለው። እኔ አንድ ብቻ አንድ መልእክት ነው ማስተላለፍ የምፈልገው። እስቲ ረጋ ብለን ጠቅላይ ሚኒስትሩ ምንድን ነው የሚፈልገው? በዚህ ሰዓት ብዙ ነገሮች ስንለው ብዙ ነገሮችን እየሰራ ሳይቶናል። ብዙ ያልተሰሩ ነገሮች ሊኖሩ ይችላሉ፣ አሁን ሊኖሩ ይችላሉ። 27 ዓመት ሙሉ የተበሳበሰ ነገር በሶስት ዓመት ውስጥ እንዲያጸዳ የምንፈልግ ሰዎች አለን። እሱን እንተው አሁን። እስቲ ሁላችንም ይሄን ድል እንኳን ደስ አላችሁ እንደምንል ሁሉ ከዚህ በኋላ ከጠቅላይ ሚኒስትር አብይ አህመድ ጎን ሆነን ምን ድነው ያገዝነው ያቺን ሀገር ወደ ተሻለ እድገት ደረጃ ልንወስዳት ምን ይችላል? በምን መልኩ ነው ልንረዳው ምን ይችላል? ዲያስፖራ በምን መልኩ ሊረዳው ይችላል? በምን መልኩ ከጎኑ ልንሆን እንችላለን? ማሉ ማሃታውንም ሊኖሩ ይችላሉ። ያንን ነገር እንዲሰራ ከጎኑ መሆን ያለበት ለመኮርኮምና ለመንቀፍ ሐሳብ ባንቸኩል ነው ምለው። ይሄ ድል አላለቀም። ድል የምለው እኔ ኢትዮጵያ በሰላም በፍቅር ሁሉም ሰው ተከባብሮ የሚኖርባት ሀገር እንድትሆንና እስከምትሆን ድረስ ያ ነው ለኔ ድል ምለው። ግን እባካችሁ ከነቀፋና ከ ምንድን ነው የሚባለው ሐሳብ ብቻ ከማውራት መደገፍ የምንችለውን ነገር እየሰራን ብንሄድ የተሻለ ይሆናል እላለሁ። አመሰግናለሁ። መልካም ጊዜ።
ምናልባት አየር ላይ ከቆዩልን ምናልባት እሱ ጥያቄ ለኛ ከሆነ ፎርዋርድ የተደረገው አህመድንም ምናልባት ዘግይተው ገብተው ሊሆን ይችላል። አህመድን የሱን አስተያየት ከሰሙ እኛም ምን ያክል ጊዜ ሊወስድ እንደሚችል ይሄን እነዚህ ነገሮች ለማጽናት ምን ያክል ጊዜ ሊወስድ እንደሚችል በተከታታይ ስናወራ ነው የቆየ ነው። እኛ ለመቀፋም አይደለም ግን
ይቅርታ፣ አሁን አንተን አደረከው ምንድነው? እኔ አሁን ሐሳብ የሰጠሁት እንትና እንትና ብዬ አይደለም ሐሳብ የሰጠሁት። አህመድ ያለውንም ሰምቻለሁ፣ ሌላውም እያለ ያለውን እየሰማው ነው። አሁን አህመድን አይደለም እየተቃወምሻለሁ። ተቃወምም አይደለም የምትሰማኝ አህመድ ብዬ አይደለም።
አይ እርሶ ለምሳሌ ማለት ሐሳብ አይደለም የኛን እንትን
አይደለም። አዳምጠኛ መጀመሪያ አዳምጠኝ፣ ሐሳቤን መጀመሪያ ስማና ከዛ ሐሳቤን እኔ እያልኩ ያለው ይህንን ያህል አመት አብይ ሲመራ የተወሰነ ሰው ነቀፌታ ነው የሚያቀርበው፣ የተወሰነ ሰው ነው የሚደግፈው የነበረው። ለምን እንደዚህ ያደረግም ሲል ሲያደርግ እናያለን። ይህንን ያደርግ ስንል እያደረገ ነው እያለ ያለው 27 አመት ሙሉ ግን የበሰበሰን ነገር እያጸዳ ነው። ያንን ለማጽዳት 3 አመት አይበቃውም። ስለዚህ እኛ ከጎኑ እንሁን እንጂ ያልኩት ከበደ እንደዚህ ብለሃል፣ አዳሙ እንደዚህ ብለሃል፣ ሰለሞን እንዲህ ብለሃል እያልኩ አይደለም። ሐሳብ ነው እየሰጠው ያለው።
እንቀበላለን እኛም እንደ ሚዲያ መረጃዎች እንደዚህ የማስተላለፍ ኃላፊነት ነው እንጂ ያለብን ምንም ነገር የለም። መልሶ በማቋቋም ሀገራችን ሰላም እንዲመጣ ወደፊት ልፍቶ እንደተናገሩት ዜጎች በሰላም በዲሞክራሲ የሚኖርባት እንዲሆን የጋራ ትግላችንን ቀጥል። እኛ ከዚህ የበለጠ የሚዲያን ሐሳብ ከማስተላለፍና ምንም ከማድረግ ምንም ልናደርግ የምንችል የለም። በጋራ ሀገራችንን እንገባ፣ ከጎናችን ሁኑ። በጋራ እጅ ለእጅ ተያይዘን የመጣውን ዲሞክራሲ ሂደት አጠናክረን እንቀጥል እንላለን። እናመሰግናለን ስላሳቡት።
ታንክዩ ታንክዩ።
ችን ውይይታችን ይቀጥላል። ምናልባት በቀጣይ ልናደርገው የነበረው ውይይት ኢትዮጵያ ላይ እያደረግን ላለነው እርዳታ ሰዎችን ለማግኘት እየሞከርን ነው። በቻልንበት ሰዓት አቅርበን ውይይትን ልናደርግ እንችላለን። ነገር ግን ምናልባት እንደዛ እናደርጋለን እና አብራችሁን ቆዩ፣ ፕሮግራማችን ይቀጥላል። ምናልባት ዮኒ ቅድም ስንል እንደነበረው ብዙ ነገሮችን ማውራት እንችላለን እና ኢንተርናሽናል ኮሚዩኒቲውን እስኪ ምናልባት ጦርነቱ እስከሚያበቃ እስከ ዛሬ ድረስ ኢንተርናሽናል ኮሚዩኒቲ ያለው ጫና፣ በመንግስት ላይ የነበረው ጫና ከፍተኛ ነበር እንደምታውቀው እና ችግር ሊፈጠር ይችላል በቀጠናው ብለው ፍርሃታቸውን ሲገልጹ የነበረው የዶክተር አብይ መንግስት ደግሞ እናንተ አይመለከታችሁም እና ይሄ ኢንተርናል አፌር ነው እናንተ ላይ መረከተም ውስጣዊ ችግራችን በውስጣዊ መልኩ እንፈታዋለን የሚል አቋም ይዘው በዚህ ድረስ ደርሰዋልና ይሄ ደግሞ የአፍሪካን ዩኒየንን በተመለከተ ኢንተርናሽናል የተለያዩ ኢንተርናሽናል ኮሚኒቲዎችንም ያካተተ ነበርና ምናልባት በዚህ መልኩ መጠናቀቁና በዚህ ሁኔታ መጠናቀቁ ጦርነቱና የኢንተርናሽናል ኮሚኒቲው ምናልባትም እኔን አልሰማኝም የሚለው አመለካከት ምን ደረጃ ላይ ደርሳል ብለ ታስባለህ? ምክንያቱም ኢንተርናሽናል ኮሚኒቲው በኢትዮጵያ ላይ ያለውን ተጽዕኖ ታውቃለህ። ኢኮኖሚክሊ ፖለቲካሊ ያለው ተጽዕኖ ከፍተኛ ነውና ደግነቱ ጦርነቱ በዚህ መልኩ ተጠናቀቀና ምን አይነት እንደምታይ ነው ብለ ታስባለህ?
ያው ኢንተርናሽናል ኮሚኒቲው እንግዲህ በኢትዮጵያ ላይ ያመጣው ተጽዕኖ የለም እንግዲህ እንደስከማነው እስከሰማነው ድረስ ግን ጥረቶች የሉ ማለት ግን አይቻለም ተጽዕኖ እንዲፈጠር። ለምሳሌ ህዋት በተለይ ቀጠናውን የምስራቅ አፍሪካ መካከለኛው የምስራቅ አፍሪካ ልክ እንደ መካከለኛው ምስራቅ አይነት ጦርነቶችን ወይም ደግሞ ቀጠናውን ግጭት እንዲፈጠር የተለያዩ ስራዎች ዘርቷል። ለምሳሌነት ወደ ኤርትራ በተደጋጋሚ ወደ 3 ጊዜ ያክል የተደጋጋሚ ሪኩዌቶችን አስወንጭፏል። በዛም ደግሞ በኤርትራ መንግስት በሚሰጠው አጽፋ ምክንያት የቀጠናው እንዲረበሽና የተባበሩት መንግስታት ድርጅት የሰላም ማስከበር እንዲገባ ከዛም ደግሞ ህዋት የጊዜ እንዲገዛና አክሞንም እንዲያደረች የቀየሰው ስትራቴጂ ነበር። ግን ያ ነገር ግን ሞክራል በተደጋጋሚ ግን ሊሳካለት አልቻለም። በሄም ኢንተርናሽናል ኮሚኒቲ በተለያየ በተለይ ህዋት ካሰማራቸው እንደ መንግስት እንደነገረ ከሆነ በተለይ የታማጆች ሹም እንዳወሩት በቴድሮስ አደኖም የተለያዩ ቦታዎች ጋር በመሄድ መንግስት ላይ ጫና በመፍጠርና ከህዋትም እንደውም ከዛም አልፎ አንዳንድ ጋፎች እንዲደረግለት ጥረት አድርጎ ነበር። ይህም ሳይሳካ ቀርቷል።
ስጋቱ ግን እንደ ዮኒ ይቀርታቀረቱ ስጋቱ ግን ተከክለኛል ነበር ብለ ታስባለህ? ከኢንተርናሽናል ኮሚኒቲ
ያው የኢንተርናሽናል ኮሚኒቲ ፐርስፔክቲቭ ስጋቱ ትክክል ነው። እንግዲህ የተባበሩት መንግስታት ድርጅትም ያወጣው እንትን ነበር ትክክል ነው። እንደ ስጋቱ ትክክል ነው። ግን ስጋቱ እንደ ስጋት እንዲታይ የተደበተ ርቀት ምንድነው ጥያቄ? የዓለም አቀፍ ማህበረሰብ ጫና እንዲያደርግበት ምን ህዋት ምን ሰርቷል ነው? የመንግስት ስሚና ምን አድርጓል ነው? ህዋት ቀደም እንዳልኩት የቀጠናው ለመረበሽ ቀጠናው በ የጦርነት አውድማ እንዲሆን የተለያዩ ተግባራቶችን ፈጽሟል። መንግስትም በዛ ያን ፊድባክ መልሶ በተለይ በውጭ ጉዳዮቹ በደህነት አማካሪዎችም የተለያዩ መግባባቶችን ከተለያዩ አፍሪካ ሀገራትም ከተለያዩ አውሮፓ ሀገራትም ንግግር ኒጎሼት ያደረገ የጦርነቱን ጦርነት ሳይሆን ህግ ማስከበር እርምጃ እየተወሰደ እንደሆነ በፕሬዝዳንቷን ጀምር አልወ ግልጽ ለማድረግ ሞክራሉ። ተጽኖ ነበረው ግን ተጽኖ ሊፈጥር ይችላል ግን ተጽኖ አላመጣ ነው ጥያቄው። እንደታሰበው ኢንተር የዓለም አቀፍ ማህበረሰቡ የተባበሩት መንግስታት ድርጅት ማልከው የአፍሪካ ህብረት ማልከው ተጽኖ በኢትዮጵያ እንዲፈጠርና ወደ ስምምነት ኒጎሼሽን እንዲመጣና ከዛም ደግሞ የሰላም አስከባሪ ቡድን ኃይል ወደ ኢትዮጵያ ገብቶ ህዋት ጊዜ እንዲገዛ የተቀየው ስትራቴጂ ነበር በህዋት እኔ እንደተረዳሁት ነው ማለት ነው። ያ ነገር ግን ስኬትም አላገኘም። አንደኛ ጦርነቱም የገፋበት ደረጃ የለም። በሶስተኛው ዙር ጦርነቱ ተጠናቋል። አሁን የሚፈልገው ወንጀለኛ ባለፉት 7 አመታት ሲፈጸም የነበሩት ወንጀሎች የቴሌፍ አመራሮችም ተይዞ ለህግ ማቅረብ የሚለው የፌደራል ፖሊስ የሚሰራው ስራ ነው። የውስጥ ስራ ነው። የመከላከያም ስራ የሚሰራው መከላከያ እንደተባለው የስድስት ወር አስቸኳይ ጊዜ አዋጅ ወጥቷል። በአስቸኳይ ጊዜ አዋጁ የትግራይ ክልል ይተዳደራል። ከዛም አንፃር የነበሩት የአመራሮች የቴሌፍ አመራሮች ለህግ ይቀርቡና ተጽዕኖ ሊያመጣ ይችል ነበር። ግን ኢንፋክት እኔ እንዳየሁት ከሆነ የዓለም አቀፍ ማህበረሰብ በኢትዮጵያ ላይ ያመጣው ነገር አለ በያላም ነው እንደታሰበ አልሆነም ነው። ስቲፒኤልኤፍ አመራሮች እንደቀይሱት መንገድ አልሄደም ነው እንጂ ተጽዕኖ ሊያመጣ ይችላል።
ምናልባትስ እንደው እንዳልከው በዚህ መጠናቀቁ በዚህ ጦርነቱ በዚህ ሁኔታ መጠናቀቁ ለጠቅላይ ሚኒስትሩ ለኢትዮጵያ ጋቨርንመንት ፌደራል መንግስት ትልቅ እገዛ አድርጓል። ኢንተርናሽናል ኮሚኒቲ
ለመጨመር
ያን ተጽዕኖ ለመቋቋም ረድቷል ብዬ አስባለሁና
እዚህ ላይ አፍሪካን ህብረትና ዩሮፒያን ዩኒየን ሊሉት ተጽኖ ለማምጣት ከፍተኛ ጥረት በዚህ ጁንታ ቡድን ተሞክሯል በተግባር። ነገር ግን ከዛም ሙከራው እጪ ሙከራው አንደኛ የጠቅላይ ሚኒስተሩ ቆራጥ ውሳኔ፣ ምክንያቱም አብሯቸው ያደጉ ስለሆነ አካሄዳቸውን አውቀዋል። ኢትዮጵያ መከላከያ ሰራዊትም በተጠናና በብቃት ባለው አመራር በወጣው በሶስት ክፍል ውስጥ ክፍል 1 ክፍል 2 ይሄው አሁን ክፍል 3 ካውኔዳ ልክ በፕላን በተደረገለት ተከሄዶ እነዚህን ጁንታዎች የማቅረብ ሁኔታ ነው። ግን ከጦርነቱ የባሰ ከተቀጠታ ጦርነቱን ከተከፈተባቸው ጁንታዎች የባሰ የውጭውን የዲፕሎማሲ እንትን ላይ ዮናስ ጠቅሶታል ተመስገንም አንስተዋል ተጽኖ ለመፍጠር ተመክሮ ተደርጓልም ለምሳሌ ቴድሮስ አዱንም ያደረጉት አንዳንድ ሁኔታዎች እንደገና በፖዚቲቭነቱ የቀድሞ ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ ህወሓት ከኢትዮጵያ ኩል አስቀምጣቸው ብለው አፍረው በጠቅላይ ሚኒስተር ጊዜ የነበራቸው ልምድን በማቅረብ ኢትዮጵያን ወደ መልካም ነገር የዓለምን እንትን ተጽኖ እንዲፈጥሩ አድርጓል ከዛ ውጪ በኔጌቲቭ በፖዚቲቭ መታስተዋጽኦ ያሉትን አንስቻለሁ እንደምሳሌ አምባሳደሮችንም ቅድም መደጋገም እንዳይሆን የአሜሪካው ፍጹም አረጋ እንግሊዝ የተወሰኑ አገሮች ኢቭን አሁን አውስትራሊያ ዱሪ አውስትራሊያ ስዊድን ያለው መንግስት ይሄንን ቴድሮስ አድኖም ዶክተር ቴድሮስ አድኖም ላይ ያደረገውን ወንጀል በማጣራት ከመንግስት ጋር በጋራ መቆም ለፍርድ ማቅረብ አለበት ሌሎቹ ተለቅም እንደወጡት ሁሉ ሌሎቹ እንደታያዙት ያ ብቻ ሳይሆን ኢንተርናሽናል ሚዲያዎችና ዓለም አቀፍ ሚዲያዎችንና ታዋቂ መንግስቶች ከመንግስት ጎን መጀመሪያ ለመቆም አዳግቷቸው ነበር ለምን ግልጽ የሆነ የመንግስትን አቋምንና የህዝባችንን አቋም ቆንስላቶችና ማሰብ መስራት አልቻሉም ሁለት እግር ላይ ነው የቆሙት አንድ ድንገት ካሸነፈ ስልጣናቸው ላይ ቆያሉ ሁለት ከተሸነፈ ምንም ነገር አልተናገሩም ኔጌቲቭም ፖዚቲቭም አልተናገሩም የመንግስትን አቋም ማሳወቅ ከኢትዮጵያ ኮሚኒቲዎች ከተዋቂ ግለሰቦች እንደ ጠቅላይ ሚኒስትር ቀድሞ ጠቅላይ ሚኒስትር እንደ ኃይለ ማርያም ደሳለኝ አይነት የሰሩት ሰዎች ጥሩ እንትናም ጥቷል ስለዚህ ኔጌቲቭም ኢምፓክት የነበረው ነበር እነዛን አሁን ሁለተኛው የመንግስት ልቁ ስራው በሀገር ውስጥ ያሉትን ተግዳራቶች እንደ ኦሮሚያ ክልል ከፍተኛ አስተዳደር ቤንሻንጉል ጉሙዝ እነዛን ቢቻል እንደ ሙስጠፊ አይነት የሶማሊያ አይነት በተግባር ለውጥ ያመጡ ሰዎች መተካት ወይም ራሱ ውጤት ያመጣ ሰው እንዲያስተዳድረው ማድረግ ክልል የምን የሚባል የብሔር የሚባል ሳይሆን ሰው በችሎታው በስራው የሚመዘንበት
ቢሆንም የውጭ እንትኖች
የውጭ
ድርድር እንዲያርጉ በጣም ወያኔ ተጽኖ ሞክረው ነበር እና አሁንም እስከ መጨረሻው ድረስ እንትን ሲሉ ነበር እና እንደውም አሁን ከትናንትና ከትናንት ወዲያ ድረስ የአውሮፓ እንትኖች ትንሽ አብይ ላይ ተጽኖ ሊያርጉ ነበር ግን አብይ ቆራጥነት እንትነቱ ግን አሁን ምንም ያለ ምንም ሰላማዊ ሰልፍ እንትን ይሄ ነገር ከተጠናቀቀ በኋላ አሁን ትናንት ለሊት ሙሉ በጣም ነው በኢትዮጵያ ሰራዊት እንትን አድናቆታቸውን የተለያዩ የውጭ ሀገር እንትኖች ኢቭን የአውሮፓ እንትኖችም እያወጡ ያሉ እና አንዳንዴ በውሳኔ መጽናት የሚጠቅመው እንደዛ
ነው እውነት ነው እውነት ነው ደግነቱ በዚህ መልኩ መጣነቀቁ መልካም ሆኖ ነበር እንጂ በሌላ መልኩ ካየው በጣም አደገኛ ሊሆን ነበር እንጂ ኢንተርናሽናል ኮሚኒቲ ይሄንን የሚፈልግ ላይክ ያሰቡት ነገር ቢፈጠር ኖሮ እነዚህ በመቀሌ ላይክ እነዛ የሚያመጡ ሼዝ ወደ ጦርነት ቢገባ የሚፈጠረው ከዮታ መገመታ አያቅተምና
ግን ሌላ እዚህ ጋውን ያልከው ነገር ላይ የሚፈጠረው ነገር ህዋት ከያሰባቸው በተለይ ይሄ የኢትዮጵያን መንግስትና የኤርትራ መንግስት በ ዓለም አቀፍ የጦር ሽብር ወንጀል እንዲከሰሱ የተለያዩ እንትኖችን ሲስተሞችን አፍጥራሰው ነበር ለምሳሌ የኤርትራን ኢንፎርም በየመከላከያ ሰራዊት የኤርትራን የመከላከያ ሰራዊት በማምረት ኤርትራ የትግራይ ህዝብ እንደወጋች ፕላስ ደግሞ የፌደራሉም የመለዩ ልብስና የመከላከያ ሰራዊትን በማልበስ የተለያዩ አስቀቂ ግድያዎችን በኗሪዎች ላይ በመፈጸም የኢትዮጵያ መከላከያ ሰራዊት ህዝቡን እየጎዳና አስቀቂ ግድያ ይፈጸመ እንደሆነ ያንን ለመገልበጥና ክስ ለእንትን ለማለትም ሲስተሞችን ይፈጥሩ እንደነበረ ይፈጥሩ እንዲሹ እንደታሰበ የተገለጸበት ሁኔታ አለ። እሳቢያቸው በጣም ጥልቅ ነበር በተለይ ይሄን የኢትዮጵያ መንግስትና የኤርትራ መንግስት ፕሮሰስ ይሉበት ርቀት ጥልቅ ነበር ግን ያሁን በታሰበ መንገድ
ሳለ ሄደ ምንነት ምናልባት ሳይሆን ከዚህ በኋላ ሌሎች ቻሌንጆቹ ምንድናቸው ቀደም ከገለጽናቸው በላይ የግብጽና የሱዳን ሁኔታስ እንዴት ይሄድ ሊሆንም ይችላል ካለው አንጻር
ኢትዮጵያ ስላለፍ እንግዲህ ያው እሱ አይታወቅም ያ ሁሉም ያንዳንዱ ሀገራት ማንኛውም ድጋፍ ሲያደርግ በተለይ ህዋት የሚፈጽማቸው ማናቸውም ተግባራት መንግስት እንደሚነግረን ከሆነ የግብጽ እጅ አለበት። ለምሳሌ ባለፉት ሁለት አመታት በሚፈጠሩ ዘር መሰረት ጥቃቶች የግብጽ እጅና የቲፒኤልኤፍ እጅ እንዳለበት በተደጋጋሚ ይነገራል። ሀገራት የራሳቸው የሆነ የኋላ ጥቅም አላቸው። ያንዳንዱ ተግባራቸው ከሚመነዝሩት ወደፊት ጥቅምና መብቶቻቸው ነው። እንግዲህ ሱዳን ከቲፒኤልኤፍ ጋር ተሰለፈችም። ሱዳን ከዚህ በፊት ቲፒኤልኤፍ በድርጊዜ በነበረው ጦርነት ላይ ከፍተኛ ድጋፍ ነበረው የሱዳን መንግስት አልበሽር በስልጣን የለም። አሁን ቲፒኤልኤፍም በስልጣን የለም። የሱዳን መንግስት እንግዲህ ከወደቀው ስርዓት ከቲፒኤልኤፍ ጋር ይሰለፋል ምንም ነገር የለኝም። አሁን ከራሱም ጥቅሙ ነው የሚያስከብረው። ብዙ ጥቅሞች አሉ። በተለየ ኢኮኖሚ ትስስር ፈጥሯል ከኢትዮጵያ መንግስት ጋር። የህዳሴ ግድቡ ማንሳት እንችላለን። እንግዲህ
ያሱ ኢንትረስት ስላላቸው
እሱም ኢንትረስት አላቸው። ምናልባት ሱዳን ያን ያህል እንኳን በኢትዮጵያ ላይ ተጽዕኖ ከዚህ በኋላ ትፈጥራለች ምንም የለኝም። ምክንያቱም አሁን በቃ አክትሟል የህወሓት ጉዳይ የቲፒኤልኤፍ ጉዳይ አክትሟል። በየጊዜው የሚፈጥራቸው ስንክሳሮች ሊኖሩ ይችላሉ። ምክንያቱም አሁንም አክትሟል ሲባል ሙሉ በሙሉ የሚሊሻዎቹ ምኖቹ እጁን ሰጠው መሰረት ትጥቅ ፈተው ምናምን ነገር ሰላም ሙሉ ተረጋግቷል ማለት
አይደለም።
በጊዜ ሂደት የምናያቸው አንዳንድ እዛም እዚህ የሚፈጥሩ ችግሮች ይኖራሉ። እሱ መሆን አለበት የሚል እምነት የለም። መሆን አለበት ሳይሆን ግን ይኖሩ ይችላሉ የሚል ግምት ነው። እና መንግስት ያው በጊዜ ሂደት ህግ ማስከበር አለበት። ግን ሀገሮች ያው ጣልቃ ሲገቡ ሆነ ሳይገቡ የራሳቸውን ጥቅም ያስከብራሉ። እንግዲህ ግብጽ በኢትዮጵያ ላይ ከዚህ በኋላ በፈጠረው ተጽዕኖ ይኖራል ብዬ አላምንም። የምታምንበት ያን ያህል ኢትዮጵያ ለመረብሽና ለማተራመስ የሚያስችለኝ አንድ ቡድን የተደራጀ ቡድን አለ ብላ ልትልበት የምችል ግራውንድ አለ ብዬ አላምንም። ለምሳሌ እኔ ከዚህ በፊት እንደውም ስፈራ የነበረው በተለይ የግብጽ ጣልቃ ገብነትን የመካከለኛው ምስራቅን ልክ እንደተረበሸው የምስራቅ አፍሪካን ቀንዱን በማተራመስ የኢትዮጵያን ሰላም በማደፍረስና ኢትዮጵያ መንግስትም ኢትዮጵያ ህዝቦቿ በህዳሴ ግድቡ ላይ ትኩረት እንዳያደርጉና ይሄ በተለይ ግጭቶቹ ላይ ስንክሳሮቹ ላይ ሙሉ ጊዜያቸውን ሊሰጡ የምታደርግበት ሲስተም ሊፈጠር ይችላል ብዬ ነበር። እኔ ይሄ ግን ግምት ነው። በተለይ አይተ ከሆነ በደቡብ ሱዳን ላይ የጦር ሰፈር ለመክረት ዲል እያደረጉ ነበር። ኤርትራን ጠይቀው ነበር። በቃ ያልጠይቁት ሀገር የለም ነበር በቀጣይ ኢትዮጵያ ለመውጋትና ያ ነገር ሳይሳካ እስካሁን ቀጥናና ያን ያህል በተለይ ከግድቡ ጋር በተያያዘም ከኢኮኖሚ ኢንተግሬሽን ጥቅም ተሰረገ ጋር በተያያዘም ግጭት ለመፍጠር የሚያስችላቸው ግራውንድ አሁን ከዚህ በኋላ ይኖራል የሚል እምነት የለኝም። በተለይ ግብጽ ማለት ነውና እንግዲህ በጊዜ ሂደት
ምን ይሆናል እነት ነው። ትልቁ አደጋ ተቀልብሷል ብዬ አምናለሁ። ትልቁ አደጋ የነ ግብጽ የነ ሱዳን ምናምን አይመስለኝምና ትልቁ አደጋ ህወሓት ሊፈጥረው የሚችለው ነበር። በተለይም ከምንም ከየትኛውም ቦታ በላይ ከነ አዲግራት ከነ ውቅሮ ከነ ምናምን ከትግራይ ክልል ዙሪያውስ ካሉት ቦታዎች ይልቅ በመቀሌ ላይ የነበረው ምክንያቱም እነሱ ሰፍረው የነበረ ምዛው ነው ህዝባቸውም ነበረ። ትልቁ አደጋ ሊፈጠር የሚችለው እዛ ነበረ። ዎር ክራይም ሊፈጠር የሚችለው እዛ ነበርና ይሄኛው በሰላም መጠናቀቁ ካሁን በኋላ ያሉት ስራዎች እንዲቀሉ ያደርጋል ብዬ አስባለሁና ምናልባት ግን ኢሚዲየት የሆነው አክሽን ምንድን ነው ብለህ ታስባለህ ካሁን በኋላ?
እንግዲህ ከዚህ በኋላ ሊኖር የሚችለው ነገር የትግራይ ክልል በአስቸኳይ ጊዜ አዋጅ በኮማንድ ፖስት ስር ነው የምትተዳደረው። ያው ይሄ የመከላከያ ሰራዊት ነው እንዳለ በዛ እስር ነች። አዲስ የተቋቋመ የትግራይ ክልል መንግስት አለ። እንግዲህ ከዚህ በኋላ የሚኖረው አክሽን በትግራይ ክልል ያው ወንጀለኞች እያዛሉ በጊዜ ሂደት ጫካም ገቡ እንደ ድሮ የትም ገቡ። እንግዲህ ኢትዮጵያ እንደ ኢትዮጵያ እንድትቀጥል የሚያስፈልግ ከሆነ የህግ የበላይነት መከበር አለበት የመጀመሪያው ነገር። የህግ የበላይነት ደግሞ የሚረጋገጠው ወንጀለኛን የገደለን ያስገደለን በቀጥታም በተዘዋዋሪ እጁ የተነካካበትን ወንጀለኛን ይዘ ለህግ ስታቀርብ ነውና በጊዜ ሂደት ላይ ያው እንዲሁ ከነገ ይያዛሉ ዛሬ ይያዛሉ ምናምን ብለን ላናገር እንችላለን። ግን በጊዜ ሂደት ግን መያዛቸው አይቀርም። ባዮሎጂካል እንኳን ባያዙ ያለቁ ሰዎች ናቸውና ሐሳባቸውም ብዙም የደከመ ነው። ብዙም አዲስ ሐሳብ ጀነሬት የሚያደርጉ ሰዎች አይደሉም። የሚከተላቸው ወጣትም የለም። የኢንፋንት የቲፒኤልኤፍን እኔ ትግራዋይ ነኝ እኔ እንትን ብሎ በተለይ በቃ ምንት በተለይ ትግራይ ተወላጅ ሆኖ ቲፒኤልኤፍም ከዚህ በኋላ ይደግፋል የሚል አሳሰብ በግሌ አላምንም። እንግዲህ ማን ነው የምደግፈው? አንደኛ የሞተ የወረደ ወይም ደግሞ ያበቃለት ቡድን ነውና ደጋፊም አይኖራቸውምና በትግራይ ያለው የፖለቲካ ሂደትም በጊዜ ሂደት ቀስቀስ ያለ ከብሔርተኝነት አሳሰብ ወጥቶ ወደ ኢትዮጵያዊነትም ይሸጋገራል የሚል ሐሳብ አለኝ። ቀጥታ
ይሄስ ምናልባት እንደው በዚሁ አንድ ጥያቄ ላንሳላችሁና እነዚህ የትግራይ ተወላጆችን ፕሮፋይል የማድረግ
ነገር በተለያዩ አገሮች በአዲስ አበባም ሊሆን ይችላል ከአዲስ አበባ ውጭ ባሉ ነገሮች ላይ እነዚህ የትግራይ ተወላጆችን ፕሮፋይል የማድረግ እነሱን ታርጌት የማድረጉ ነገር ምናልባት ይሄ በሰፊው ሲወራ የነበረ ነገር ነበርና
ይሄ እነሱ ናቸው ወብዛት እንትን እንዱ እነሱ እንደዛ እንትን የሚሆን የኢትዮጵያ እዝመለየት ያለበት TPLF
እና ኖ ለምሳሌ የተወሰኑ ሰዎች ላይ በትግራይ ለምሳሌ ባንክ አካውንትን በተመለከተ ሪያሊቲውን ስታስበው ባንክ አካውንታቸው መቀሌ ወይም ትግራይ ክልል ውስጥ የተከፈቱት አክሰስ ማድረግ እንደማይችሉ ተማሪዎች የተለያዩ ሰዎች አክሰስ ማድረግ እንደማይችሉ የተናገሩበት ሁኔታ ነበር። ይህ ስራ ላይ ያለው ነገር እነሱን ታርጌት የማድረግ ነገር የታየበት ጊዜም ነበርና ይሄ ምናልባት እንዴት ኢሚዲየት የሆነ አክሽን አይሆንም በእነዚህ የማጥራት ነገሮች ራሱ
እንዶም እነዚህ ልክ እነዚህ የማጥራት ነገሮች አሉ። ግን በደንብ አሁን ያልከው ነገር በደንብ ፕሮሞት የሚያደርጉት ራሳቸው ኢቲፒኤልኤፍ ደጋፊዎች ናቸው። አሁንም በቤርተኝነትኛ ተጠቀን እኛ እንደዚህ ሆነን ብለው ህዝቡን ለማነሳት የሚፈጥሩበት አንድ የስልት ስትራቴጂ ነው ብዬ አስባለሁ። አሁን ባለው የኢትዮጵያ መንግስትም ይሁን በተለይ አካባቢ የሚኖሩት የትግራይ ተወላጆች በተለየ መንገድ ፕሮሞት ወይም በተለየ በመጥፎ መንገድ ፕሮሞት ተደርጓል የሚል እምነት የለኝም። በግሌ ለምሳሌ ባንኮች ሊዘጉ ይችላሉ፣ ምክንያት ሊኖር ይችላል። የተዘረፈ ብር አለ። ለምሳሌ ወደ ትግራይ ክልል የሄደው ወደ 1.4 ቢሊዮን የሚያህል ብር አዲሱ ብር መስሎ ቁጥሩ ማለት ነው። ያ ብር የት እንደሄደ እስካሁን ድረስ የፌደራሉ መንግስት አካፍያለሁ ይላል እንጂ እርግጠኛ የሆነ መታመኛ አልተሰጠም። የት እንዳለ አይታወቅም። በዛ ከዛ
ምክንያቱ እሱ ሊሆን ይችላል
በታስባለሁ ሊሆን ይችላል። ሁለተኛ ነገር ደግሞ ያው እንደምታውቀው ቲፒኤልኤፎች ብራቸውን ከዘረፉ በኋላ ወደ ተለያዩ ሰዎች እንትን ብለዋልና ሀገርም ያተራምሱትም ልክ በእንደዚህ ነው። በጥቅም የሚያተራምሱት ሀገር ላንዱ እንትን ይላሉ ላንዱ እንትን ይላሉ እየሰጡን አምናልባት ከዛ ማጻር ከደነተ ማጻር በመክንያትነት ባንክ አካውንታቸው ተዘግቶ አያትቱ ሊባል ይችላል። ነገር ግን በተለየ መንገድ የትግራይ ተወላጅ ስለሆኑ ብቻ ትግራዊ ስለሆኑ ብቻ በተለያየ ቦታ በሚሰሩበት መስሪያ ቤት በተለያየ ባግሪቷ ክፍል በመጥፎ መንገድ ፕሮሞት ተደርጓል በአሁን ሰዓት የሚል እምነት የለኝም። እንዶ ፕሮሞት ተደረጉ ብዬ ማሰው በለውጥ ከለውጥ በፊት ከ2008 እስከ 2010 በተደረገው ወቅት ላይ ያን የህዝብ ማዕበል በነበረበት ሰዓት ላይ በየቦታው ያው ኢትዮጵያዊ ሰዎች የሚሉ ትግራዋይ ይሁኑም የተለያዩ ችግሮች ደርስባቸው ነበር ይታወቃል። ሀገር ቤት ስለነበረ ማለት ነው። አሁን በአሁን ሰዓት ግን ያ በትግራይ ስለሆነ ብቻ አሁን ያለው አስተዳደር ምንም ብቻ ለነሱ ተለይቶ ሌላ ችግር ፈጥሮባቸዋል የሚነት የለኝም። ይሄን ማን ነው የሚያደርገው? እነሱ ግን ፕሮሞት ያደርጉት ያጮሁታል። ምን ድጋፍ ለማግኘት
ዲያስፖራ እንትኑ በጣም በፕሮፓጋንዳ ነው
ያጮሁታል። በደንብ ነው ያጮ እንዲሆነ እንዲተበደልን ትግራይ እንዲሆነ በዛው ተው እንዲሆነ ያሉ በደንብ ፕሮሞት ያደርጉታልና አንድ የተከመ
አንዴ ምን አለ
መሰለኝ በጣም not only ለትግራይ ለምናም ብለዋል even ያማራን ኬዝ ያማራን ፖለቲካ እንኳን የሚያጣጥፉት እነሱ ናቸው። እንደ አማራ መስለው ወይ ኦሮሞ መስለው ወይ እንትኖ ነው በቃ አማራ ተጠቃ ምናምን ብለው የፖለቲካ አሁን በተለይ ያለውን መንግስትን ለማሳጣት አሁን በዚህ በራሱ በጦርነቱ ላይ በቃ ትግራይ እንደዚህ ንጹሃን ሞቱ እንደዚህ ሆኑ ምን ሆን ይያሉ አሁን በሶሻል ሚዲያ ላይ ያጣበቡት የነበሩ እነሱ ናቸው። እና ሁሉ ግዴ ፕሮፓጋንዳ ነው። ኢቭን እንግዲህ እነ ደብረ ጽዮን ሁሉ አክሱም ተይዞ በሁለተኛው ቀን አክሱም እኛ በእኛ ቁጥጥር ነው ይለም። በቃ አንዳንዴ ኢቭን የማ ነው ሴኩቱሪ ደግሞ ይው እኛ ጀመርን ያለው ነው ከትራንቶ ዳለ ደግሞ መጨረት እኔ አላልኩም ማለት ያየውን ነገር ያው ሌላ ሚዲያ ጠይቆት ቢሆን እንደው ኤዲት አርገው ነው ምናምን ይባል ይችላል። ራሱ የትግራይ ሚዲያ አርጎት እንደገና በዛው በትግራይ ሚዲያ አን ያላልኩኝ እና እንደዛ አይነት ይሄ በጣም ፕሮፓጋንዳ
ነው። አዎ ይሄ ሚዲያን በተመለከተ ሶሻል ሚዲያን በተመለከተ የሚፈልገውን ኃይላችሁ ሙሉ በሙሉ ተጠቅሟል። ማድረግ ያለባችሁ ነገር ሁሉ ተጠቅሟል። የሚናገሩትም ነገር ከእውነት የራቀ ነው። አንደኛው ለተለ አዲስ የመጣው
ዳስ ዋዝ ኤ ኮሌክት ዲጂታል ወያ ነው
የሚባለው እንደ ማጠቃለል ግን ይሄንን ባጠቃላይ ጦርነቱ ያሁኑ ያገር ብዙ ዜጎች ያው ሰው ሞቷል ግን የተጠበቀውን ምክንያቱም ከፍተኛ ከተማ ላይ የመሸጉ ስለነበረ ብዙ መሰረተ ልማትና ብዙ ዜጎች ህይወትም ባይሆን እንደገና ደግሞ ከፍተኛ የታሪካዊ ቦታዎች ቤተክርስቲያን መስጊዶች ጥቃት ዛ ላይ እንዳደረጉት ጥቃት ደርሷል ማለት አንችልም።
ከፍተኛ ነበር ከፍተኛ ጥቃት ነበር ሊደርስ የሚችለው
እንደዚህ ግን ቴሌፎች ሐሳባቸው እንደዚህ ነው ከመጨረሻኛ ከወጣና ይቀር ቀደም ከዚህ ፍትህ ማህመድ ሲናገረው ነበር ዶሮ አምድሎች እኔ ካልበለው ጭሬ ልድፋው
ይነገራሉ
እኛ
ለአድማጭ እድል እንስጥራን አድማጭ ይቀጥሉ
እሺ እንዴት አረፈዳችሁ ወድሞቼ ጡቼ እንኳን ደስ አለን ለዚህ ድል በዚህ አጋጣሚ አንድ ነገር ማለት መፈልገው በዚህ አቀብ ላይ የምትገኙ ኢትዮጵያውያኖች በነበሩት ፈተናዎች የትግል ቦታዎች ላይ የተለያዩ የትግል ድርጊቶች ላይ እጃችሁን ዘርጉልን ስንል ሁሌ ከጎናችን ለነበራችሁ ሁሌ ፍለፊት ባትሆኑም ከኋላው ናችሁ ይሄንን ትግል ውጤታማ እንዲሆን ላደረጋችሁ ምስጋናችን እያቀረብኩኝ ከዛ በተረፈ አሁንም ለመከላከያችን ታላቅ ክብርና ምስጋና እየሰጠው እንኳን ለዚህ ቀን አበቃን ላለሁ
እኛም ከልብ እናመሰግናለን
መልካም ሰንበት
ማውላ ሁላችን ምናልባት ሌላ ማድማጭ አለን መሰለኝ ኦኬ ከመስመር ወጥቷል ጥሩ አስተያየት ነው የሰጡና አድማጫችንና ምናልባት 10 ደቂቃ ይቀረናል በ10 ደቂቃ ውስጥ በድጋሚ አቶ አህመድ ገብተዋል ምናልባት የሳቸውን አስተያየት ሰምተን መልሳለን
ሃሎ
ሃሎ ዳንተል ይሰማል
ኦኬ በዛሬው ዕለት ለማሰማት ፈልገን ነበር
ያለውን ሬዲዮ ቀንሰው
ኦኬ አሁን ይቻላል
በሚገባ ይቻላል
ኦኬ ምንድነው ባለፉት ሳምንታት ገንዘብ በሬዲዮ በኩል ከኢትዮጵያን አድማጮች ለ ምንድነው አንበጣውን ኢትዮጵያ ውስጥ የገባውን አንበጣ አደጋ ለመከላከል ገንዘብ ተዋጥቶ ነበር ያንን ገንዘብ በአደራ ስለሆነ በትክክሉ ለማድረስ እየሞከረን ነው ያለነው በዚህ መሰረት ባለፈው ፕሮግራማችን ላይ እናንተም ካሏችሁ መንገድ የምታውቁት ካለ ተጠቁሙን እኛም ለጊዜ ያገኘነውን ብለን አስተዋውቀን ነበር እሱንም ደግሞ የምትደግፉ የምትቃወሙ ካላችሁ ንገሩን ብለን ነበር ምንም አይነት ተቃውሞም የደረሰን የለም ሌላም ደግሞ በዚህ በኩል ይሁን ያለን የለም ለዛሬ በቀጥታ እንደገና እነዚሁኑ ወጣቶች ልናገናኝ ሞክረን ነበር እንግዲህ እንደነገራችሁኝ አልተሳካም ስልኩ በሚቀጥለው ሳምንት እናቀርባቸዋለን ግን አድማጮች እንዲያውቁ ምን ፈልገው ይሄንን 34000 ገደማ ነው ብር የስዊድን ብር ለነዚህ ይሄ ምንድነው ለተባለው ድርጅት ለማስረከብ ተዘጋጅተናል ይሄን ነገር አሁንም እንቃወማለን የምትሉ ካላችሁ በሚቀጥለው ፕሮግራም ላይ እስከሚቀጥለው ፕሮግራም ድረስ እንድታሳውቁን አደራ እንላለን አለበለዚያ ግን ገንዘቡን ኃላፊነታችንን ተወጥተን ለማስረከብ እየተዘጋጀን ነው ገንዘቡ ምን ላይ እንደዋለ በፊልም በቪዲዮ በፎቶ ወዘተ እንዲልኩልን ቃል አስገብተን ነው ይሄን ገንዘብ እናስረክበው የህዝብ ገንዘብ ስለሆነ ይሄን ለማለት ነው በተረፈ እንግዲህ በሚቀጥለው ሳምንት ፕሮግራም እኔም ራሴ እገኛለሁ እስከምንገናኝ በእኔ በኩል ሰላም ሁኑ እንኳን ደስ ያላችሁ ኢትዮጵያን ወገኖቼ በሙሉ እንኳን ደስ ያለን እንኳን ደስ ያላችሁ በድጋሚ
እንኳን አብሮ ደስ ያለን እንግዲህ ደስታው ይቀጥላል መልካም ቀን
አድማጮቻችን ያለን ደቂቃዎች ትንሽ ናቸው 7 ደቂቃ ያክል ቆይታ ይኖረናል ምናልባት የመጨረሻ ሐሳባችሁን አገልግሎት በፕሮግራማችን የምናጠናቀቅ ይሆናል ምናልባት እስክንድር ሐሳብ ካለ እስኪ
ቀደም እንደተነጫወት የትናንትናው የድል ብስራትን ብራኑ ጁላ እንደውም ባጋጣሚ አንዳርጋቸው መጻፍ ይመረቅ ነበር
አዎ እንዴም እንደም እርሴ እሱን ላነሳን ፈልጌ ነበር የታፋኙ ማስተዋሻ የሚለው ነገር እንትን አጋጣሚው የሰው ልጅ ታቃለ ብዙ ውጣ ወረድ ያሳልፋል ብዙ ትግሎች ይካሄዳሉ ነገር ግን በህይወት ኖሮ የሚገርም ከወራት በፊት ነው የበተነው እና ይህ ደረጃ ደርሶ የታፋኙ ማስተዋሻ የሚለው መጻፉን ያስመረቁ ሳሉ የኢትዮጵያ መከላከያ ሰራዊት መቀሌን ተቆጣጥረ የሚል ዜና ተሰማ አገጣጠሙ ራሱ ለኔ ሰርፕራይዝ አረገኝ ሁሉ ግዜ ለውነት መታገል ጊዜር ዘምንጂ ከፈተናው ላልፍ እዚህ ትደርሳለህ ለምለው
እሱ ሌላ እንደም የኢሳት ጋዜጠኞቹን አሁን እዛ ነበሩና የአንዳርጋቸው ዝግጅት ላይ ነበሩ እና በነ ብራኑ ጅላ ያን መግለጫ እንት ለማለት በተለያዩ ጋዜጠኞች ምንድነው ኢሳት ከሌለ ያን መግለጫ አንሰጥም ብለው ምክንያቱም ኢሳት ነው ከዚህ ቤት እንግዲህ ሰላምት ሙሉ የወያኔ እንትን ያጋለጠ እንትን ያለውና ስለዚህ ያ እንትን የብስራት ላይ ሳተም ስለዚህ
ሳተም
ኢሳት ጋዜጠኞች እዚህ ጋር ተገኙ እንትኑን አንሰጥም እና ብሎ ወዲያው እንትኑን ተቋርጦ ነው ሄደው እዛ
የተገኙ
በጣም የተለየ አጋጣሚ ነው በዚህ አጋጣሚ ግን ኢሳትንም ማመስገናለሁ
እሱን ላነሳ ነው ምክንያቱም ኢሳትም በዚህ ትግሉስ ከፍተኛ አስተዋጽኦ አድርጓል የኢትዮጵያና ጆሮ በመሆን የስዊድን ኢትዮጵያ ሬዲዮንም ያማረኛ ፕሮግራም በ27 አመቱት ከፍተኛ መስዋዕትና ትግል ከፍሏል በዚህ አጋጣሚ የተለያዩ ሰዎች ይህን ለውጥ ሳያዩ ሲታገሉ የነበረው ህይወታቸው ያለፋሉ ማረሳቸው እንደ ኃይሉ ገሞራ ታሪክ ይዘክራቸዋል ሲዱን ሌሎችም ስማምትኩ ሌሎች ብዙ ኢትዮጵያውያኖች እዚህ ሲታገሉ የነበሩ ለዚህ የውያኔን የመጨረሻው ኔታ ሳይው ህይወታቸው ያለፈውን እግዚአብሔር እንግዲህ ህይወታቸውን በደህነት ያኖርልን ብዙ ሰዎችን በዚህ እናስታውሳለን አመሰግናለሁ
አሚ በቃ ሁላችንም እንኳን ደስ አለን አሁን ፕሮግራማችንም ስለበለጠና ተናገረ ነው እና ተናንትና እንደው እንግዲህ ያው ይሄን ድስራንትን ሰማ ኢታማጆር ሹሙ ብራኑ ጁላም ካም በኋላ የምትሰሙት ሰበር ዜና ከለቴ ያዘ ከለቴ ያዘ ነው ስለዚህ ሰብልየም እየተዘጋጀች ነው ሄሊኮፕተሯ
ከልብና መሰግናለሁ አብረናችሁ ስለነበራችሁ ምናልባት በሚቀጥለው ፕሮግራም የተለያዩ ሐሳቦችን ይዘን ቀርባለን መልካም ቀን
መልካም ቀን አድማጮቻችን ባሉ
See you.